የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደም ሰምታችኋል ይላል የተለመደውን የዞትር ሰላምታችንን ያስቀደም የኢትዮጵያ አንድነት ሬዲዮ የዛሬ ሰኔ 5 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የጁን 12 2016 ቅንብራችንን ይዘን ቀርበናል። በቅድሚያ የወያኔ ባለስልጣናት በስልጣን መባለግና ሙስና የሚያጋልጥ አንድ አውዲዮ እናስተምታለን። ኦዲዮ ባለፈው ሳምንት ዋዜማ ሬዲዮ ካቀነባብረው ስርጭት ላይ የተገኘ ነው። በመቀጠልም የሳምንቱ አበይት ዜናዎች ይቀርባሉ። ከዜናዎች በኋላ አንድ ሰፊ ጽሑፍ ይደመጣል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
ሰላም ተነስተልን የዋዜማ አድማጮች ያገር ሰው ጦማር መሰናዶን ይዘን ቀርበናል ከዋዜማ ራዲዮ ለዛሬም አውግቸው ቶላ ያደረሰንን ጦማር ለእናንተ ለአድማጮቻችን እናቀርባለን አድምጡት የተከበራችሁ የዋዜማ ራዲዮ አድማጮች እና የጦማሪያን ባቢዎች የተከበራችሁ ጭቆናን የሚቋቋም ደንዳና ተከሻ ባለቤቶች የተከበራችሁ የአርባ በስልሳ ተመዝጋቢዎች የተከበራችሁ የሰማንያ በሀያ ነባር ተመዝጋቢዎች የተከበራችሁ የዘጠና በአስር የድሃ ድሃዎች ክቡራትና ክቡራን ኮንዶሚኒየም እስኪደርሳችሁ የኢዮብን ትዕግስት ባስናቀ ሁኔታ ላለፉት 10 ዓመታት እየጠበቃችሁ ያለበት ሁኔታ እንዳለ ይታወቃል። ገዦቻችሁም የናንተን ለከተለሽ ትዕግስት አድንቀው ህልማችሁን ወን ለማድረግ ተኝተው እንደማያውቁ እየነገሩ ሲደልሏችሁ እንደኖሩም ይታወቃል። አልፎ ተርፎም የትም ዓለም ለዜጎቹ ቤት የሰራ መንግስት የለም ሲሉ የሚታበዩባችሁ ባለስልጣናት እንዳሉም ደርሰንበታል። ጌታይ ለመሆኑ እስከ መቼ ነው በዚህ ሁኔታ ለመታገስ ይወሰኑት? ሌላ 25 ዓመት? በእድሜው ላይ ሌላ 25 ዓመት ሲጨምሩ እኮ ምናልባትም የኮንዶሚኒየሙ መሰረት ሳይቀበር እርሶ ሊቀበሩ ይችላሉ። የሆነ ነገር ማድረግ ያለቦት አይመስሎትም? የተከበራችሁ የመንግስተ ኮንዶሚኒየም ወራሾች የኢህአዴግ ባለስልጣናት የቤት ባለቤት ልናደርጎ ተቃርበናል ሲሉ ምን ማለታቸው ይመስሉታል? ከርሶ ባላውቅም እንደኔ ተርጓሜ ግን እርሶ ተገዢ እኛ ገዢ ሆነን አብረን ለዘላለም እናዝግም ማለታቸው ይመስለኛል። ለመሆኑ ይህንን ደረቅ ተስፋ ነጋጠባ የሚመግቧችሁ ገዢዎቻችሁ የኔ የሚሉት ቤት አላቸውን? ይህ ጥሩ ጥያቄ ነው። እውነቱን ለመናገር ገዢዎቻችን ቤትስ አልነበራቸውም። ላለፉት 25 ዓመታት የኪራይ ቤቶች አስተዳደር በቸርነቱ በለገዛቸው መለስተኛ ቪላ ቤቶች ውስጥ ሲጉላሉ ነው ይኖሩት። በስማቸው አንድም ጎጆ ኖራቸው አያውቁም በቤተ ዘመዶቻቸው እንጂ። አሁንስ አትሉኝም? አሁንማ በስማቸው ቤት እየገነቡ ነው። እየገነቡ አልኳችሁ? ይቅርታ አድርጉልኝ፣ ገንብተው ጨርሰዋል ለማለት ፈልጌ ነው። ታዲያ ቤት ቢሏችሁ ቤት ነው እንዴ? ፈረንጆቹ ማንሽን የሚሉት አይነት ነው። እንዲህ አይነት ትልቅ ቤት እኛ ጋር ገና ስም አልወጣለትም። ለመግባባት እንዲያመቸን ግን ማንሽን የሚለውን የፈረንጅ ቃል የሚያምነሸንሽ የሚያንፈላስስ ቤተ ንጉስ ብለን እንፈታዋለን። ወደ ታች አንድ ወለል የሚጠልቅ፣ ወደ ላይ ሁለት ወለል የሚመዘዝ፣ ሳሎኑ እንደ እስስት ከአየር ንብረት ጋር የሚለዋወጥ፣ ሲበርድ የሚያሞቅ፣ ሲሞቅ የሚያበርድ ኤሲ የተገጠመለት ቄንጠኛ መኖሪያ ነው። ውድ የ20 በ80 ተመዝጋቢዎች፣ ለመሆኑ ሳሎን በስንት እንደሚከፈል ታውቃላችሁ? በአንድ ካላችሁ ተሳስታችኋል። ሳሎን በሶስት ነው የሚከፈለው፤ ባህላዊ ሳሎን፣ ዘመናዊ ሳሎንና እንግዳ መቀበያ ሳሎን። ባህላዊ ሳሎን ማለት ከገጠር የመጣ እንግዳ እንደ ልብ የሚጋልብበት፣ ጫማ ቢያወልቅም ባያወልቅም ግድ የማይልበት፣ ስኒ ተደርድሮ ቡና የሚፈላበት፣ ቃና ቲቪና ህብረት ትርኢት የሚከፈትበት፣ ጮክ ተብሎ መሳቅና መንጫጫት የሚቻልበት ቦታ ነው። ዘመናዊ ሳሎን ሲባል ደግሞ ከግድግዳ ይልቅ መስታወት የሚበዛበት፣ የመጋረጃው ዋጋ ከመስታወቱ ዋጋ የሚበልጥበት፣ አጫጭርና ቄንጠኛ ከሰው ቆዳ የተሰሩ የሚመስሉ የሌዘር ሶፋዎች የሚደረደሩበት፣ የራሱ የመመገቢያ ማማ ዳይኒንግ የተበጀለት፣ 60 ኢንችና ከዚያ በላይ የሆነ ከወረቀት የቀጠነ ፍላት ስክሪን ቲቪ የሚሰቀልበትና ዲኤስቲቪ የሚከፈትበት ቤት ማለት ነው። ሶስተኛውና የመጨረሻው የሳሎን አይነት በተለምዶ የእንግዳ መቀበያ ሳሎን በሚል የሚታወቅ ሲሆን ብዙውን ጊዜ ከውጭ አገር የሚመጡ እንግዶችን ለአጭር ጊዜ ተቀብሎ ለማስተናገድ፣ የቢዝነስ ጨዋታ ለማውጋት፣ ወደ ሰገነት የሚያይ ባልኮኒ ያለው፣ ውስኪ የሚደረደርበትን ትንሽ የሳሎን ውስጥ ባር ሚኒ ባር ያለው የሳሎን አይነት ነው። ታዲያ እነዚህ ለሩብ ዓመታት እኛን በመርገጥ የተዳከሙ የኢህአዴግ ጡረተኛ ባለስልጣናት ከላይ ከተዘረዘሩት የሳሎን አይነቶች የቱን ያስገነቡ ይመስላችኋል? አልተሳሳታችሁ። ሶስቱንም ነው ያስገነቡት። ባስገነቡት መኖሪያ ውስጥ ሶስቱም የሳሎን ዘሮች ተቆልለዋል። ባሉላ ጫካ በጋራ ጉሪ ኮረብታ ሰሞኑን ተገንብተው የተጠናቀቁት መምነሽነሻዎች ሶስቱንም የሳሎን አይነቶች አካተው ያዙ እንደሆነ ለመመልከት ሲያለው በጉብኝቴ ቻል ያድርጉት ጌታው። እርሶም እኮ ከነርሱ መታጠቢያ ቤት ያልተናነሰ ስቱዲዮ ኮንዶሚኒየም ሊደርሶ ይችላል። ማን ያውቃል? ውድ የ40 በ60 ተመዝጋቢዎች ማድቤት በስንት ይከፈላል? በአንድ ካላችሁ ተሳስተቻችኋል። ማድቤት በሁለት ነው የሚከፈለው፣ ዘመናዊና ባህላዊ። ዘመናዊ ማድቤት ፒዛ መጋገሪያ ማሽን የተገጠመለት፣ ኬክ መጋገሪያ ማሽን የተበጀለት፣ የቡና ማፊያ ማሽን የተገጠመለት፣ አሳ፣ ስጋና አትክልት ለረጅም ጊዜ ማቆየት የሚችሉ ማቀዝቀዣዎች፣ ዲፕ ፍሪዘር ያለው እንዲሁም መለስተኛ መመገቢያ ጠረጴዛ የሚዘረጋበት ሲሆን ለሽንኩርት መክተፊያ በእብነ በረድ የተሰራ ዝርግ ጠረጴዛ ከነሲንኩ በማድቤቱ መሃል ለመሃል ሰንጥቆ የሚያልፍበት የማድቤት አይነት ሞደርን ኪችን በመባል ይታወቃል። ባህላዊ ማድቤት የሚባለው ደግሞ የመሶብ እንጀራ የሚቀመጥበት፣ እንጀራ መጋገሪያ ምጣድ የሚለኮስበት፣ የሐበሻ ወግ አይቅርብኝ የሚባልበት፣ በመክተፊያና በቢላዋ የተሞላ ነው። ትራዲሽናል ኪችን ይባላል። ላለፉት 25 ዓመታት ደከመን ሰለቸን ሳይሉ የገዙን መሳፍንት የቱን የማድቤት አይነት አስገነቡ ይበሉኛ? ሁለቱንም። የሚገርመው አሁን ቤቱን ገንብተው ባጠናቀቁበት ወቅት ሁለት ማድቤት እንደሚያንሳቸው በመግለጻቸው ሶስተኛ ማድቤት አዋቅረዋል። ይህ ዋናው የቤታቸው ፕላን ላይ ያልነበረ አዲስ የፕላን ለውጥ እንደሆነ ምንጮቹ ገልጸውልኛል። ሐሳቡ የመነጨው የእንጀራ መጋገሪያው ከባህላዊ ማድቤት ተነጥሎ መገባት አለበት ከሚል ቅዱስ ሐሳብ ሲሆን፣ ሐሳቡን ያቀረቡት ደግሞ 10 ዓመታትን ደከመኝ ሰለቸኝ ሳይሉ እስክን ሰለቻቸው ድረስ በፕሬዝዳንትነት ያገለገሉን መቶ አለቃ ግርማ ወልደ ጊዮርጊስ እንደሆኑ ሰምቻለሁ። ከዚህም የተነሳ ዋናው ቪላ ውስጥ ከሚኖሩት አንድ ዘመናዊና አንድ ባህላዊ ማድቤቶች በተጨማሪ ሶስተኛ ማድቤቶች በሸክላ ብቻ እየተሰሩ እንደሆነ ተመልክቻለሁ። ይህ ማድቤት ከጎኑ 4 ክፍሎች ተጨምረውበት ለጊዜው የቤተሰብ ሰርቪስ ቤት የሚል ታፔላ ተለጥፎበታል። ከሰሞኑ በስፍራው ተገኝቼ ለማየት እንደቻልኩት የሸክላ ቤት ወደ ቢጫ የሚያደላ ቀለም እየተቀባ ነበር። ውድ የ10 በ90 የደሃደሃዎች የደሃደሃ የሚል አጥንት ድረስ የሚሰማ ስም የሰጧችሁ ባለስልጣናት ገንብተው እየጨረሱት ያለው ቤት 5 ሜትር የሚረዝም የራሱ የመብረቅ መከላከያ ተገጥሞለት ከወደ ላይ ሊመጣ የሚችለውንም ቁጣ ለመመከት በተጠንቀቅ የቆመ ይመስላል። 4 ሰዎችን በአንድ ጊዜ ይዞ የሚምዘገዘግ የራሱ አሳንሰርም አለው። በእንጨትና በአልሙኒየም የተንቆጠቆጠ ውድ የመስኮት ፍሬምም ለተመልካች ያሳሳል። ይህን በአካል ተገኝቼ ያረጋገጥኩትን ነገር ስጽፍላችሁ ከብዕሬ ቀለም በላይ የእንባ ዛላዎቼ ብራናዬን እያረጠቡት መሆኑን እንድታውቁልኝ ሻለሁ። ውድ የኮንዶሚኒየም ምዝገባ ያመለጣችሁ ዜጎች፣ ይህ ትግርኛ ተናጋሪ በሆኑ ደርጎች እየተመራ ወደ ኅብረ ብሔራዊ ጨቋኝ ግንባር የተለወጠው ፓርቲ በዚህ አስቸጋሪ ወቅት እንዴት ወደ ቅንጦት ዓለም ለመሸጋገር ወሰነ ብሎ መጠየቅ ያባት ነው። 13 ሚሊዮን ዜጋ በተራበበት፣ 77 ቢሊዮን ብር በባከነበትና የኮንዶሚኒየም ሕንፃዎች እንደ ጉም በበነኑበት በዚህ ወቅት የነዚህ ቅንጡ ቤቶች ዜና ወደ ማኅበራዊ ሚዲያ እንዳይዛመት ብዙ ተሞክሯል። ቤቶቹ የሚገኙበት አካባቢ ማንኛውም ጸጉረ ልውጥ ዝር እንዳይልና ቤቶቹ በሞባይል ፎቶ እንዳይነሱ 13 ለሚሆኑ የቤቱ ጠባቂዎች ጥብቅ መመሪያ ተላልፎ ነበር። ሆኖም ዘመነ ፌስቡክን መቆጣጠር ምንትስን እንደመቆጣጠር ቀላል አልሆነም። ለማንኛውም መሬቱ 10 ሚሊዮን፣ ግንባታው 15 ሚሊዮን፣ የማጠናቀቂያው ወጪ 18 ሚሊዮን፣ በድምሩ ወደ 40 ሚሊዮን ብር የሚጠጋ ግምት የሚሰጠው ይህ የኢህአዴግ መሳፍንት መምነሽነሻ ማንሽን ለስድስት ሹማምንት የተበረከተ የፓርቲው ስጦታ ነው። ስጦታው ለምንድነው ካላችሁኝ፣ ስጦታው እኔና እናንተን በታማኝነትና በቀንነት ሰጥለት አድርጋው ላለፉት 25 አመታት ስለገዙን የተበረከተላቸው ሽልማት ነው ላችኋለሁ። በቅርቡም ለሌሎች ተጨማሪ 6 ባለ ስልጣናት ይኸው ስጦታ ሊበረከተላቸው ያፈር መርመራ ለማካሄድ ምክክር ተጀምሯል። ወገኖቼ የግንባታውን አግባብነትና የሚያስወጣውን ወጪ በተመለከተ ከዚህ በፊት በተለያዩ ሚዲያዎች የተዘገበ በመሆኑ እኔ አሁን የምለው የለኝም። በወቅቱ የሸገር ራዲዮ የሚመለከታቸውን ባለ ስልጣናት በማናገር የቤቶቹን ግምት ወደ 5 ሚሊዮን ብር ዝቅ ቢያደርገውም የግማሽ ዋጋ እንጂ ሙሉ ዋጋው እንዳልሆነ በድህነት ለምንላችሁ ይችላል። አንዱ ቤት አሁን በተጠናቀቀበት ሁኔታ ስንት ያወጣል ያላችሁኝ እንደሆነ 40 ሚሊዮን ብር የማያንስ ግምት እንዳለው ልነግራችሁ ይችላል። ውድ ጣሪያው የሚያፈስ ኮንዶሚኒየም ለመረከብ ያሰፈሰፋችሁ ዜጎች ስለምን ታደርቀናል? የባለስልጣኖቻችን ቤቶች ግንባታስ ለኛ ምናችን ነው እንደምትሉኝ ይገምታሉ። በኔ ግምት ግን ማወቅ አይከፋምላለሁ። ቤቶቹ የደረሱበትን ደረጃና እንዴት እየተፋጠኑ እንደሆነ በገልጽላችሁ ቢያንስ የኮንዶሚኒየም ተስፋችሁን ያለመለመዋል የሚል ሳቤም አለኝ። ይህንንም ለእናንተ በማሰብና በቅንነት ያደረኩት እንደሆነ ልብ እንድትሉልኝሻለሁ። ለማንኛውም አንድ እዚህ ግባ የማይባል ኮንዶሚኒየም ለመገንባት ድፍን 10 አመት አይወስድም። ያውም የሚፈርስና የሚያፈስ ኮንዶሚኒየም። አሃ ይኸው አየና 6 ውስብስብና ቅንጡ ቤተ መንግስት ለመገንባት የፈጀው ጊዜ 9 ወራት ብቻ እንደሆነ አየና። ዋናው ከልብ ማልቀስ ነው። በነገራችሁ ላይ ቤቶቹ ለነዚህ ባለ ስልጣናት የሚበረከቱት እንደ ኪራይ ቤቶች ቢላ ኖሮ ከለታት አንድ ቀን እንዲለቁት እንዳይመስላችሁ። እነዚህ ቤቶች ከኢህአዴግ የተበረከቱ የዘላለሜነሽ ስጦታዎች ናቸው። እንኳን ኖረው ሞተውም የነሱ ናቸው። ለቤተሰቦቻቸው አውርሰውት ሊያሸልቡ መብታቸው ነው፣ ይገባቸዋል። እኛን የመሰለ አስቸጋሪ ህዝብ ሳይሰለቹ ለሩብ ምዕተ ዓመት ያቀኑ እነርሱ አይደሉም? ምን የተከበርከው የአዲስ አበባ ህዝብ ሆይ ልክ ልንገር፣ በቤት ኪራይ መሰቃየት የሚያበቃበት ጊዜ አልተቃረበም። ነጻነትህ በእጅ ነው። የምትሰሩትን ቤት አቁማችሁ የኛን ቤት አጠናቁልን በል። ዝም ካልካቸው ያፈርሷል። ባለኝ መረጃ መሰረት መስተዳድሩ በሚቀጥሉት 2 አመታት የአዲስ አበባን 1/3 ነባር ሰፈሮች ለማፍረስ ምስጢራዊ ቅድ ይዟል። የዚህ የመፍረስ ጭንቅ ከሚያሰቃያቸው ዜጎች መካከል ግንባር ቀደሞቹ የካ ተራራ ቀደምት ነዋሪዎች ናቸው። እነዚህ በክፉ ጊዜ እንደ ሽፍታ ተራራ ውስጥ መሽገው የኖሩ ዜጎች በባለ ስልጣናቱ ወደዚህ ጋራጉሪ አሉላ ጫካ መጠጋት ፍርሃት ለቆባቸዋል። ፍርሃታቸው ምክንያት አለው። ለጊዜው ባለ ስልጣናቱ የተገነቡት ቤተ መንግስቶች ቁጥር 6 ብቻ ነው። ቴኒስና የዋና ቦታዎችን ጨምሮ የተመደበላቸው የቦታ ስፋት ደግሞ 22000 ካሬ ብቻ ነው። የባለ ስልጣናቱ ፍላጎት ደግሞ በዚህ የሚቆም አይደለም፣ ይለጠጣል። ግቢያቸው ውስጥ ሜክሲኮ አደባባይ ካልተሰራልን ሊሉ ይችላሉ። በዚህ ጊዜ የሚፈናቀሉት የቅርብ ጎረቤት የሆኑት የጋራ ጉሪ ነዋሪዎች ናቸው። የባለ ስልጣናቱ ፍላጎት ምን ማቆም ያለው ብላችሁ ነው? ለምሳሌ ቤቱ ይለገሳቸዋል ተብሎ ከሚገመቱት ጀነራሉ ሳሞራይኑስ አንዱ ናቸው። ጀነራል ፕሮፌሰር ሳሞራ እሳቸው ደግሞ ጥሎባቸው ጎልፍ ይወዳሉ። እንዴት አንድ ታጋይ ጎልፍ ሊያፈቀር እንደቻለ ግልጽ ባይሆንም በቀን ውስጥ ጎልፍ ሳይጫወቱ ቆሉ እንቅልፍ አይወስዳቸውም ይላሉ። ለዚያም ነው ውሎና ዳራቸው ጎልፍ ክለብ የሆነው። እኚህ ያገር ባለውለታ የሆኑ ጀነራል አሉላ ኮረብታ ላይ በተገነባላቸው ቢላ ውስጥ ጎልፍ መጫወቻ ይሰራልኝ ካሉ የጋራ ጉሪ ነዋሪዎች ጉድፈላባቸው ማለትም አይደል? ከሁሉም የሚያሰጋው ደግሞ አሁን ከተገነቡት 6 የጡረተኛ ቤተ መንግስቶች ሌላ ተጨማሪ 6 ቤቶች ሊገነቡ በጀት ተበጅቶ ማለቁ ነው። የህዝብ ሮሮን ለማስቀረት ነገሩ በሚስጥር እንዲያዝ ተብሏል። ከ22000 ካሬ ሜትር ቦታ የተረፈው ደግሞ 6 ቤቶችን የሚያሰራ አይደለም። ስለዚህም የጋራ ጉሪ ነዋሪዎች ተጠጋጉ መባላቸው የማይቀር ነው። ምን እንደሚሻላቸው እንጃ። ካጋም የተጠጋ ቁልቋል ነበር ተረቱ። ውድ ታጋሽ የዋዜማ ጦማራምባቢዎችና አድማጮች የኮንዶሚኒየም ተመዝጋቢ ጆሮ ይደፈንና ስድስቱ ቤተ መንግስታት የማጣናቀቂያ ስራቸው የሚያስገርም ነው። በወድ የእንጨት ቅብ አልሙኒየም አግጣው የመብረቅ መከላከያ ቅስት ተወድሮላቸው 10 ሺህ ሊትር የሚይዝ ታንከር ተሰቅሎባቸው በአሁኑ ሰዓት የቤት ውስጥ ቃዎቻቸው ከቱርክና ከጣሊያን እየተጫኑላቸው መሆኑን ሰምቻለሁ። ወደ ቤቶቹ የሚያስደውም ጊዜያዊ ጥርጊያ መንገድ ጥቂት ሚሊዮን ብር ፈሶበት ከሰሞኑ መሰራቱንም ለጉድ በተሰራው አይኔ ተመልክቻለሁ። ጥርጊያ መንገዱ እንዳይናድ የሚያደርግ 150 ሜትር ኮንክሪት፣ 7 ሜትር ከፍታ ያለው ውድ የኮንክሪት ሙሌት እየተካሄደ ሲሆን የዚህ ወጪ በትንሹ 13 የኮንዶሚኒየም ብሎኮችን ገንብቶ እንደሚጨርስም ተረድቻለሁ። የስድስቱ ቤቶች ግንባታ ሙሉ በሙሉ በተክለ ብርሃን አምባዬ የተጠናቀቀ መሆኑ እንዳለ ሆኖ በቀን በሁለት ፈረቃ በሚውሉበት የሴት ሰራተኞች ጉልበትም የቤቶቹ ሁሉም ክፍሎች ወለል እየጸዳ እንደሚገኝም ተመልክቻለሁ። የሚገርመው በቦታው በማንኛውም ሰዓት የሚያልፍ ሰው ቤቶቹ በብዙ ሴቶች ርብርብ እየጸዱ መሆናቸውን መመልከቱ ልዩ ትንግርት ላይሆንበት አይችልም። አንዳንድ የአካባቢው ሀብታሞች ነገሩ ግራ አጋብቷቸው ፎቶ ለማንሳት በመሞከራቸው ከጥበቃዎች ጋር እንካሰላንቲያ ውስጥ መግባታቸው ተነግሮኛል። ወደ ቤቶቹ የሚያስገባው መንገድ ተራራማ በመሆኑ ለአስፋልት ግንባታ እጅግ አስቸጋሪ መሆኑ ይታወቃል። ሆኖም ጀግናው የመከላከያ ኢንጂነሪንግ እንዲገነባው ስምምነት ተደርጓል መባሉን ሰምቻለሁ። ምክንያቱ ደግሞ አፋር ክልል ወደ ዳሎል የሚወስደውን አስቸጋሪ አስፋልት አስቸጋሪውን የአየር ንብረት ተቋቁሞ የሰራው የመከላከያ ኢንጂነሪንግ በመሆኑ ነው ተብሏል። ክቡራንና ክቡራት፣ መኖሪያ ቤቶቹ ለየትኞቹ ባለስልጣናት ነው የሚታደሉት የሚለውን መልስ ለማግኘት ባደረኩት ያለሰለሰ ጥረት ብዙም የሚያስመካ መረጃ ባላገኝም ከሁለት ሳምንታት በፊት ላይን ያዝ ሲያደርግ ቀጥሎ በስም የመዘረዝራቸው ባለስልጣናት ቤቶቹን ለመጎብኘት በሁለት ዙር መጥተው እንደነበረ አንድ ትልቅ ሰው ሹክ ብለውኛል። የመጡት ባለስልጣናት ሁሉ የቤቶቹ ባለቤት ናቸው ማለት እንዳልሆነ ማሳሰብ ወዳለሁ። ባለስልጣናቱም ጀነራል ሳሞራ የኑስ፣ አቶ አዲሱ ለገሰ፣ አቶ በረከት ስምኦን፣ መቶ አለቃ ግርማ ወለ ጊዮርጊስ፣ አቦይ ስብሃት ነጋ፣ ወይዘሮ አዜም መስፍን፣ አቶ ቴዎድሮስ አጎስ፣ አምባሳደር ስዩም መስፍን፣ አምባሳደር ብርሃነ ገብረ ክርስቶስ፣ እንደዚሁም ደግሞ አምባሳደር ካሱ ኢላላ ወይም ዶክተር ካሱ ኢላላ ናቸው። እንግዲህ ይህን ታዝቤያለሁ። ለዛሬው ጨረስኩ። አጉቸው ቶላ ነኝ ለዋዜማ ራዲዮ።
አድማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን አስደምጣለን። በስዊድን የሞረሽ ወገኔ የመረዳጃ ድርጅት ባለፈው ሳምንት ቅዳሜ በስቶኮልም የገንዘብ ማሰባሰቢያ ምሽት ማድረጉን አስመልክቶ የኢትዮጵያ ኢንተርኔት ሬዲዮ እንደሚከተለው ዘገባ ያቀርባል። የምሽቱን ፕሮግራም አስመልክቶ በአካባቢው ባሉ የሚዲያ አውታሮች ጥሪዎች የተስተጋቡ ሲሆን በአንደኛነት ሞረሽ ወገኔ የመረዳጃ ድርጅት በአገራችን የተንሰራፋው ዘረኛ አገዛዝ በአማራ ሕዝብ ላይ የሚፈጽማቸውን የዘር ማጥፋትና የዘር ማጽዳት ዘመቻ በጠንካራ መሰረት ላይ ተደራጅቶ የነገዱን ህልውና ለማስጠበቅ ይቅርታ ከሚያደርጋቸው እንቅስቃሴዎች መርሃ ግብር ነድፎ ለጀመረው የሚዲያ ምስረታ እገዛ ለማድረግ የታቀደ ነበር። ሞረሽ ወገኔ በተደጋጋሚ እንደገለጸው ወያኔና አጋሮቹ በአማራው ነገድ ላይ የከፈቱበትን የእልቂት ዘመቻ በመመከት ባለማጸንቶ ለነጻነቱ ቀናይ ለህልውናውና ለአገር ድንበሩና እንዳለፈው ዘመን ሁሉ አለይታ የሚሆነው የስነ ልቦና ትጥቁ ተሟልቶ ሲገኝ እንደሆነና በዚህ ረገድ የተከፈተበትን የስነ ልቦና ጦርነት ተመጣጣይ በሆነ ኃይል ለመመከት የሚችለው የአጸፋ ፕሮፓጋንዳና ቅስቀሳ ሲያደርግ ብቻ መሆኑን በተደጋጋሚ አስተጋብቷል። ዛሬ በኢትዮጵያ ስም የሚነግዱ የተቃዋሚ ድርጅቶች የሚቆጣጠሯቸው ሚዲያዎች ከወያኔ ባልተናነሰ ሁኔታ በአማራው ላይ እየደረሰ ያለውን ግፍና መከራ መካድና መሸፋፈን ስራዬ ብለው የያዙት በመሆኑ በተቀነባበረ ስልት አደገኛ የስነ ልቦና ጥቃት እየፈጸሙ ለመሆናቸው ከማንም የተሰወረ አይደለም። አማራውን ከጨርሶ መጥፋት ለመታደግ የተከናወኑ ካሉ ሁለገብ ርብርቦች ሞረሽ አማራ ድምጽ ሬዲዮ ባጭር ሞገድ ማስተላለፊያ እውን ለማድረግ በስዊድን የሞረሽ ወገን የመረዳጃ መመር ያለበትን ኃላፊነት ለመወጣት ያዘጋጀው ምሽት በተሳካ ሁኔታ መከናወኑም ለመረዳት ተችሏል። በምሽቱም ላይ በስልክና በቫይበር ከአሜሪካ የሞረሽ ወገን የአማራ ድርጅት ሊቀመንበር አቶ ተክሌሻው በሰጡት ማብራሪያ የነታቀደ የሞረሽ የአማራ ድምጽ ሬዲዮ ባየር ለማዋል ለአማራው ነገድ ህልውና ወሳኝ መሆኑን አስመረውበታል። አማራው እየማለለ ለጠላቶቹ ተመሻሽቶ መገኘትን ማቆም እንዳለበትም አስገንዝበዋል። በዚህ ምሽት ላይ በቅርቡ ከኢትዮጵያ የመጣው የወጣት ጋዜጠኛ ሙሉቀን ተስፋው በኢትዮጵያ እንደ ኢትዮጵያ አቆጣጠር ከ1983 እስከ 1997 በአማራው ነገድ ላይ ስለደረሰው የዘር ማጥፋትና ማጽዳት ወንጀል የትግራይ ወያኔዎችን ዘረኛና ጠባብ ናዚዎች በአምሳያቸው በከለሉት የጎሳ ጥር ውስጥ ተፈጽመዋል ስለተባሉት ግፍና ግድያ ማፈናቀል የበቀር ምጃዎች የአይን ምስክሮችን ዋቢ ያደረጉ መረጃዎችን መሰረት በማድረግ ሰፊ ገለጻ አድርጓል። በምሽቱ ላይም ከጋዜጠኛ ሙሉቀን ጋር የጥያቄና መልስ ፕሮግራም ተካሂዷል። የሰሜን ምዕራብ ኢትዮጵያ ክፍል በጎንደር ዳባት ህዝባዊ እንብተኝነት ተናወጥ መሰንበቷን ከስፍራ የደረሰን መረጃ ገልጿል። በዳባት ለሶስተኛ ቀን እንብተኛነቱ እንደቀጠለ ሲሆን በጎንደር ዳባት ከዳባት ወደ ጎንደር የሚወስዱ እንደተዘጉና ምንም አይነት ትራንስፖርት እንደሌለ ታውቋል። አመጹ በመባባሱ ምክንያት ከተማዋ በፌደራል ፖሊስና በወያኔ ልዩ ኃይል መከበባንም የደረሰው ዜና ያስረዳል። በአካባቢው ምንም አይነት እንቅስቃሴ እንደሌለና የዳባት አርሶ አደሮችና ወጣቶች የአመጽ ጥሪዎችን በማሰማት ብረት ያነሱ መሆናቸውን ይፋ አድርገዋል። ያናገዛስ ከነዋሪዎቹ ጋር እንዲወያዩ ላኳቸው ካድሬዎቻቸው በከተማው የሚያወያዩአቸው በማጣታቸው ወደ ስፍራቸው መልሳቸውንም ለመረዳት ተችሏል። ይበንዲ እንዳለ በትናንትናው ዕለት በዳባት ግጭቱ ከጥሎ ዩያና አጋዚያን ግድያና ድብደባን ፈጸሙን ተገልጿል። ወጣቱ ወደ አንድ የመሰብሰቢያ አዳራሽ ግጥም ብሎ በመግባት መፈክሮችን በማሰማት ተቃውሞውን መግለጹን ለመረዳት ተችሏል። ሂዱልን አንፈልጋችሁም ጥፉ ከዚህ የሚሉ መፈክሮች በማዳራሹ ውስጥ በመለጠፍ በወራሪው ወያኔ ላይ የመረረ የከረረ ተቃውሞቸውን ባሰማታቸው ከቦታ ድረስን ዜና ገልጿል። ወያኔ በአዲስ አበባ ከተማ ማስተር ፕላን ሽፋን የመሬት ቅርመታ ያቀደው ስልት በህዝባዊ ቁጣ ከተደናቀፈበት ወዲህ ፊቱን ወደ አዲስ አበባ ከተማ ውስጥ ወዳሉ መንደሮች በማዞር ለብዙ ዓመታት የሰርቶ አደሩ መኖሪያ በመባል የሚታወቁትን ለማፈራረስ ከባለ ሀብቶች ጋር ሲዋል ከቆየ በኋላ ከሰሞኑ በነፋስ ስልክ አካባቢ ይኖራሉ የተባሉትን ቢያንስ 30 ሺህ ህዝብ የሚኖርበትን መንደር ላይ ማፍረስ እቅዱን ይፋ አድርጓል። ይህን ውሳኔ በመቃወም በነፋስ ስልክ ክፍለ ከተማ ወረዳ አንድ ቀርሳና ኮንቶም 30 ሺህ ህዝብ የሚኖርበትን እንደሚያፈርስ ሲሰማ ሩክ ቢያንስ ከ10 ሺህ በላይ የሆኑ ነዋሪዎች የቲሮ ያኔ ወራሪዎች ወደ ሰፈሩበት ምንሊክ ግቢ ድረስ በመሄድ በሰላማዊ ሰልፍ ተቃውሟቸውን ማሰማታቸውን ከሰሞኑ ተዘግቧል። ወያኔ በከተማዋ በተለያዩ ስፍራዎች በድገት ትራንስፎርሜሽን ሽፋን ህዝብ ማፈናቀል፣ አለተተኪ የመንደር ግንባታ ለፀሐይ ሐሩና ለክረምት ተምት ነዋሪዎችን ማጋለጡ ከፍተኛ ቁጣን የፈጠረ ሲሆን ሰፈር ከመፈርስ ወያኔ ፍረስ ለነጻነት ተነስ የሚሉ መፈክሮች በጽሑፉ እየተሰራጩ መሆኑንም ከሀገር ድረስ ዘና ገልጿል። ህጋልበኛ የትግራይ ያናገዛስ ከኢትዮጵያ ውስጥ እየተገነቡ ነው ለሚላቸው ፕሮጀክቶች ማካያጃ በሰሜን አሜሪካ ሲሸጥ የነበረው ቦንድ ህገ ወጥ የገንዘብ ልውውጥ ነው በመገኘቱ የሰበሰበውን ገንዘብ ከምነ መቀጫ ጋር እንዲመለስ ተበየነበት። የአባይን ግድም አስፈጸሚያና የሚሊየንምና ሎችን በሚል ስም የታተመው ቦንድ ሽያጩን በአሜሪካ ህግ ያልተፈተሸ በመሆኑ ከ3000 ሰዎች በላይ የከፈሉት ከነመቀጫ እንዲመለስ የአሜሪካ ሴኩሪቲስ ኤንድ ኤክስቼንጅ ኮሚሽን መስሪያ ቤት ባለፈው ረቡዕ ዕለት ወስኗል። የቦንዱ ሽያጭ ሁሉ በተቀባይና ባቀባው መካከል ህጋዊነት ያጣና በአሜሪካ ውስጥ የአሜሪካን ዜጎች የሚመለከት የባዕድም መንግስት የቦንድ ሽያጭ ጌጣሰ ከመሆኑም በላይ በቦንዱ ሽያጭ የተሚጠቀሱት የልማት ፕሮጀክቶች በአሜሪካ ውስጥ እውቅና የሌላቸውና ፈቃድ ያልተጠየቀባቸው መሆናቸውንም የኮሚሽነሩ የምርመራ ውጤት ይፋ ካደረገ በኋላ ወያኔ ላይ የ600,000 ዶላር መቀጫ ጭኖበታል። በተከላላ ተሽጧል የተባለው የቦንዱ ዋጋ 5.8 ሚሊዮን ዶላርና ከመቀጫው ጋር 600 ሺህ ዶላር በድምሩ 6.4 ሚሊዮን ዶላር ወያኔ እንዲመልስ ተፈርዶበታል። በሌላ በኩል ደግሞ በስዊድንና በቀሩት አውሮፓ የባንዳዎች ቦንድ ሲጧጧፍ የቆየ ሲሆን ይህን አስመልክቶ ለሚመለከታቸው መስሪያ ቤቶች ጥያቄ እንዲቀርብ ጥሪ ተላልፏል። የሶማሊያ አልሸባብ በሚያደርገው ጥቃት የሚገደሉ ወያኔ ወታደሮች ቁጥሩ በየጊዜው እየጨመረ መምጣቱን ሰሞኑ የተለያዩ ሚዲያዎች ሲዘግቡ ሰምተዋል። ባለፈው ሳምንት ከ40 በላይ ያህል የወያኔ ወታደሮች በሶማሊያ መገደላቸውን አልጃዚራም ገልጿል። አደጋው የደረሰው አንድ የአጥፍተ ጥፋ መልእክተኛ በተሽከርካሪ መኪና ሆኖ ወደ ወያኔ ወራሪ ጦር ካምፕ በር ድረስ መኪናውን በመንዳት ፍንዳታው እንዲካሄድ በማድረጉ ቁጥራቸው እጅግ ብዙ የሆነ የወያኔ ወታደሮች የመሞትና የመቁሰል አደጋ እንደደረሰባቸው የአይን ምስክሮች ገልጸዋል። አደጋው እንደደረሰ የወያኔ ጦር አጽፋውን ለመመለስ ባደረገው ዘመቻ ከ100 በላይ አማጽያን ገለናል ሲል መግለጫም ሰጥቷል። ወያኔ በሶማሊያ ያሰፈረው የወራሪ ጦር በየጊዜው ብዙ ጥቃት እየደረሰበት በግዳጅ የተላኩ ዜጎችን የሬሳ ሳጥን እያጓጓዘ የቆየ ሲሆን በሰሞኑ አደጋ በአንድ ጊዜ ቁጥሩ ከፍተኛ የሆነ ዘማች ማለቁ በሰፈረው ወራሪ ጦር ውስጥ ከፍተኛ የሞራል መሰበር ስሜት ያሰፈነ ለመሆኑ የቅርብ አዋቂዎች ገልጸዋል። በትናንትናው ዕለት ደግሞ ሀልጋን እየተባለ በሚጠራው የወያኔ ጦር የሚቆጣጠረው ስፍራ በአልሻባብ አጥፍቶ ጠፊ ኃይሎች መመታቱን ለመበቀል የተንቀሳቀሰው አንድ ሻለቃ የጦር ኃይል ከፍተኛ ጥቃት ስለደረሰበትና የመበታትን አደጋ ስለገጠመው ደራሽ ድጋፍ እንዲሆን የተላከው ጦር እንዲያፈገፍግ ትእዛዝ የተላለፈ መሆኑን ዜናዎቹ በድረገጽ እየተዘገቡ ነው። በአልሻባብ ጥቃት የተበተነው ጦር ስለገጠመው ጣፋንታ የተሰጠ ማብራሪያም የለም። የኤርትራው ሻቢያ አገዛዝ ላለፉት 25 ዓመታት የፈጸማቸው ሰብአዊ መብቶች ረገጣ፣ አፈናና የሰብአዊ ድርጊቶች ለዚህ ተጠያቂ የሆኑ መሪዎች በዓለም አቀፍ የሰብአዊ ችሎታ መዳኘት እንዳለባቸው የሚያሳስብ የአቋም መግለጫ በተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብቶች አያያዝ አጣሪ ኮሚሽን ባለፈው ረቡዕ ዕለት ይፋ አደረገ። በምርመራው ላይ ኤርትራ ነጻ የፍርድ ስርዓት፣ የዲሞክራሲ ተቋማት የሌሉባት፣ በፈላጭ ቆራጭ ስር የምትገዛ መሆኗንም አጣሪ ኮሚሽኑ ገልጿል። በህዝብ ውስጥ ፍራት ለማስፈንና የፖለቲካ ተቃውሞን ለመገደብ ሲባል የባርነት አገዛዝ ስትራት በስውር ማጥፋትና የሰብአዊ ወንጀሎች የተለመደ ሆኗል ይላል የኮሚሽኑ ሪፖርት። በድብቅ ስፍራዎች ውስጥ የስቃይ አያያዝ፣ የመድፈርና ግድያ መሳሰሉት ረገጣዎች እንደሚካሄዱ፣ ባለፉት 25 ዓመታት ውስጥ በሀገሪቱ የብሔራዊ አገልግሎት ስርዓት ውስጥ እድሜ ልካቸው እንዲያገለግሉ የተበየነባቸው በግምት ከ300,000 እስከ 400,000 የሚሆኑ በባርነት ስር ታጉረው እንደሚገኙ የኮሚሽኑ ሊቀመንበር አክለው ገልጸዋል። ይህናስ ምልኩት የሻቢያው ፕሬዝደንት አማካሪ ሻቢያ እየከፈለ በሚያስተዳድረው ኢሳት ላይ ቀርቦ የኮሚሽነሩን ወንጀል አጣጥሎታል። የመስረጃ ዶሴዎችን ማሰባሰባቸውን የሚናገሩት መርማሪዎች ግን የሻቢያን ጉዳይ ወደ ዓለም አቀፉ የወንጀል ችሎት እንዲመራ ለተባበሩ መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ጥያቄ ማቅረባቸውን በሪፖርታቸው ላይ አካተዋል። ኮኮብና ታዋቂው ወክሰኛ በስፖርት ዓለም ብቻ ሳይሆን የመብት ተሟጋች መሐመድ አሊ ባለፈው አርብ ዕለት ተስራተ ቀብሩ ተፈጸመ። ከአስር ቀናቶች በፊት በ74 ዓመቱ ከዚህ ዓለም በሞት የተለየው መሐመድ አሊ በኖርበክ ከተማ ኬንታኪ ከተማ የጸሎት ስርዓቱ ከተከናወነ በኋላ አስክሬኑ ወደሚያርፍበት ስፍራ ተወስዶ ከ20,000 ሰዎች በላይ አድናቂዎችና ታዋቂ ሰዎች በተገኙበት የስንብት የመታሰቢያ ስርዓት ተከናውኗል። አስክሬኑ ታጅቦ የልጅነት ጊዜውን ባሳለፈበት ከተማ ዋና ዋና ጎዳናዎች እንዲያልፍ የተደረገ ሲሆን የቀብሩም ስነ ስርዓት በእስልምና ሃይማኖት እምነት ተከታዮች መሰረት እንደነበረ ለመረዳት ተችሏል። ለሶስት ተከታታይ ጊዜያት በከባድ ቦክስ የዓለም ሻምፒዮና የነበረው መሐመድ አሊ ታዋቂነቱ በቦክስ ዓለም ብቻ ሳይሆን የሰው ልጅ እኩልነት መብት ተሟጋች እንደነበረም ይታወቃል። በህይወት ዘመኑ በቦክስ ዓለም ባጋጠሙ የጭንቅላት መጎዳት ከ20 ዓመቶች በላይ በሰው ድጋፍ ብቻ የመንቀሳቀስ ጽዋ ደርሶበት ነበር። ለሰው ልጆች ነጻነትና ክብር ተሟጋች ስለነበር የአሜሪካን ኢምፔሪያሊዝም በተለይም በቪየትናም ላይ የፈጸመውን ወረራና የቦምብ ናዳ ያወገዘና ከዚያም ጋር ታይዞ በውትድርና በጦርነት ላይ እንዲሳተፍ ቢጠየቅ እምቢ በማለቱ የዓለም ሻምፒዮና ክብሩ እንዲነጠቅ ተበይኖበት እንደነበርም ይታወሳል። በዚህ እርምጃ ሳይደናገጥ እስከ ዕለት ሞቱ ለሰው ልጅ ነጻነት በመሟገት የኖረና ለዚህም ጽኑ አቋሙ ዋጋ ያከፈለ ጀግና ነበር። በየአራት ዓመቱ እየተዘጋጀ የሚካሄደው የአውሮፓ እግር ኳስ ሻምፒዮና ባለፈው ሐሙስ ምሽት ፓሪስ እምብርት ላይ በተዘጋጀ ይፋዊ መክፈቻ ስነ ስርዓት በከፍተኛ የሙዚቃ ድግስ ተከፍቷል። ካለፈው ዳር ወር ጀምሮ በሽብርተኝነት እርምጃ ምክንያት የሰዓት እላፊ የተደነገገባት ሀገር በሰራተኛና አድማና በተፈጥሮ ጥቃት የታመሰች ያለችው ፈረንሳይ ይህንን ዝግጅት ታደርጋለች አታደርግም የሚለው ውዥንብር ሰፍኖ መሰንበቱ ይታወሳል። ሆኖም የፖለቲካና ማህበራዊ ቀውሱን ተቋቁሞ የታቀደው የሻምፒዮና ውድድ ባለፈው አርብ ዕለት ራሱ አዘጋጇ ፈረንሳይ ከሮማንያ ጋር የመክፈቻ ውድድር አድርጋ 2-1 አሸናፊ ሆናለች። በትናንትናው ዕለት የዚሁ ምድብ ተቀናቃኞች ከሆኑት በተለይም ለከፍተኛ ሻምፒዮና ውድድር ለመጀመሪያ ጊዜ ተሳታፊ የሆነች አልባንያ በስዊዘርላንድ 1-0 ስትሸነፍ፣ ሌላ ምድብ ካሉት ዌልስና ስሎቬኬንያ 2-1 በዌልስ አሸናፊነት ተጠናቋል። በተቀጣው ግጥሚያ እንግሊዝና ራሽያ 1-1 ተለያይተዋል። በዛሬው ዕለት ከከባድ ምድብ ከተመደቡት ቱርክ ከክሮሺያ፣ ስፔን ከቼክ ጋር የሚጋጠሙ ሲሆን የመጀመሪያው ጨዋታ ቱርክ በክሮሺያ 1-0 እየተመራች ነው። አሁን ስቱዲዮ ውስጥ ገብተን ያገኘነው መጨረሻ ዜና በጭንቀት የተወጠሩት ሁለቱ የማፊያ ጸረ ህዝብ አገዛዞች ሻቢያና ወያኔ በትግራይና በኤርትራ ድንበር ጦርነት መክፈታቸው ተሰማ። ግጭቱ ጾረና አካባቢ እንደሆነም ተገልጿል። ላውላውን ለመጠፋፋት ሲፈላለጉ የነበሩ ጸረ ህዝቦች ውስጣዊ ችግሮቻቸውን ለማስታገስና ውጥረቱን ወደ ድንበር አቅጣጫ ለመለወጥ ያቀዱት ነው የሚሉ አስተያየቶችም እየተደመጠ ነው። ግጭቱን አስመልክቶ ከታመኑ ዜናዎች የተረጋገጠ ነገር የለም። ዜናዎቹ በዚህ ይጠቃለላሉ።
እንደ ቋጣታ በፊሽካ ጦርነት ጀመርኩ ያለን አይምሮ ለውነትም ለፍረትም ቦታ የሌለው የግንቦት ሰባቱ መሪና የድርጅቱን ቅራቅንቦ ውሸትና የዘረፋ ትንቅንቅ ሲፈጭ ነበር ሲነፋ ከበረ ለማለት ተገደናል። ወገኖች በአንድ ወቅት ወይም ዘመን የጫካ ዛፎች አመጣ አድርገው ላቤቱታ በአንድነት ተሰባስበው በድሜ የገፋና ትልቅ ሽማግሌ ወደ ሆነው ዛፍ ይሄዳሉ። ሽማግሌው ዛፍም ዛፎቹ በድንገት ተሰባስበው ስለመጡበት ደንግጦና ፈርቶ ምን ነው ምን ሆናችሁ ብሎ ይጠይቃል። ዛፎቹም ሰላም አጣን መኖር አልቻልንም መጥረቢያ የተባለ ብረት አለንበት ድረስ እየመጣ ጨፈጨፈን ህልውናችን አደጋ ላይ ወድቋል ጠላታችን ይሄ ብረት ነውና ላቤቱታ ነው የመጣ ነው ይላሉ። ሽማግሌው ዛፍም ነገሩን ካደመጠና ከሰማ በኋላ እኔን ደግሞ አንድ ጊዜ ስሙኝማ አለ። ሁሉም ተስማሙና ለማድመጥ ፈጣሉ። ሽማግሌው ዛፍም እንዳለ ሰማችሁ የኛ ጠላት ብረቱ አይደለም ጠላታችን ከብረቱ ጋር ጥምረትና ውህደት በመፍጠር ተባባሪ ሆኖ ያጨፈጨፈን ያለው መካከላችን የበቀለ ጠማማ ስለሆነ ሰላም ለመኖር በቅድሚያ እሱን ነው ማስወገድ ያለብን በማለት ትክክለኛ ሽማግሌያዊ ፍርድ ሰጠ ይባላል። ሚስጥሩን ከተረዳ ነው ያ መካከላችን የበቀለ ጠማማ የተባለው መጥረቢያ ብረት ብረቱ የተገጠመበት እንጨት ማለት ነው። እንግዲህ ለመንደርደር ያህል ይህንን ካልኩኝ የእንጨት ጠማማ እንዳለው ሁሉ የሰውም የከብትም ጠማማ አለና እኔ በግሌ የሽማግሌው ዛፍ ፍርድ በጣም የምወደው የምጋራው በመሆኑ የጠላት ተባባሪና ተላላኪ ሆኑ አስመሳይና የሰው ጠማሞችም ከመካከላችን ማስወገድ አለብን ብያምናለሁ። በመሆኑም በመካከላችን በቅለው የኢትዮጵያና የኢትዮጵያዊነት አቅጣጫው ጠፍቶባቸው የሚደናበሩ ጠማሞቹ ግንቦት ሰባቶች የኢትዮጵያን ሕዝብ ስሜትና ፍላጎት በውል ሳይረዱ የወያኔን የከፋፍለህ ግዛ ፖሊሲ በሀገሪቱ ስር የሰደደ መተዳደሪያችን እንዲሆን የዘር ድርጅቶችን እያሸተቱ ሻሻቸው ስራ ሲፈልጉ ምርኩዝ አድርገው በደመነፍስ በራሳቸው የሐሳብ ማዕበል ውስጥ ሰጥመው የሚያሳዩትን መፈራገጥ ስለ ኢትዮጵያና ሕዝቧ ያላቸው ያስተሳሰብ መለኪያ በራሳቸው የተፋፋተና አላዋቂ ህሊና ውስጥ ብቻ የታጠረ መሆኑን ትንትው አድርጎ የሚያሳይ ነው። ከእንጨት የበለጡና የከፉ ጠማሞች ማለት ነው። ከምንም በላይ የአንድነትና የአማራ ጥላቻ በመመራት እንዲሁም ከጀርባው የሆነው የሚያሽከረክሩትን የቀጣሪዎችን ወይም የላኪዎችን ፍላጎትና አጀንዳ እንኳ ምን እንደሆነ በቅጡ ያልተገነዘበና ምንም ይሁን ምን አይምሮውን ያቆሰለውን የሽንፈት ቁስሉን ያከምኩ እየመሰለው ስለ ዲሞክራሲና ነጻነት በባዶ መደስኮሩ የሞይ ለቅሶ ማላዘን ያለ አቅም በሌሌ ማንነት የማይሆኑትን ነገር መምሰልና ማለም መመኘት እንቁራሪትን አትክላለሁ ብሎ ሰንድቶ ነው ሞት ያህል ነው። የሚያስገኘው ትርፍ ሌለው። ምክንያቱም ግንቦት ሰባት ሲፈጠር ትግል የጀመረው ትንቅንቁም ከኢትዮጵያዊነት ጋር በመሆኑ አፈጣጠሩ አይፈቅድለትም። ስለዚህ ከሁሉም በፊት ግንቦት ሰባት ራሱን ከቅጥረኝነት ነጻ አውጥቶ ከኢትዮጵያዊ ህሌናው ጋር ታርቆ ከወዲሁ ራሱንና ውስጡን መፈተሽ ጽድቅ እንጂ ከኩነኔ ያስቆጥርበትምና በዲያስፖራው ውስጥ እንደ ባር ተሰግስጎ የሚያደርገው በውሸት የታጀበ አካሄድና ቅዠታዊ ህልም ጉም የመዝገን ያህል በመሆኑ ከእውነት የራቀ ጉዳይ እያቀነቀነ እያወናበዱ ስልጣን እሽቀዳድማለሁ ማለት ተቀባይነት የሌለውና በሳት እንደመጫወት በመሆኑ ይልቁንስ ወደፊት የሚያስጠይቅ ነውና እየጎመዘዛቸውም ቢሆን ይህንን ሀቅ ሊጎነጩት ይገባል። ምክንያቱም አይደርስም ያሉት እሳት ፈጥኖ ደርሶ ይለበልባልና። ፖለቲካ የቃቃ ጨዋታ አይደለምና ራሳቸው መጠየቅ መመርመር የጥፋት ፖለቲካቸው የውሃ ልክና ቁመት ያልተበጀለት አሁን እያሳዩን ባለው ሁኔታ መሪነትና ኃላፊነትን የመሸከም አቅም ችሎታም የሌላቸው በሻቢያ ተገርተው ቸፈረሴ ተብለው የተለቀቁ የአማራ ጥላቻና ቂም ጋላቢ ብቻ በመሆናቸው ከጩኸትና ከማላዘን ሳያልፉ በተሸፋፈነ ሲሳራ ራሳቸውን እያዋደዱ የሌላቸውን ስብዕና ለመፍጠር በአይን የሚታየውን ፍጥጥ ያለ ነገር ይሸፍታሉ። በሌላቸውና በማይሆኑት ነገር የተበላሸ ፍላጎታቸውን ብቻ ሲያንጸባርቁ በተደጋጋሚ መታያቱ የቁጭትና የስብዕና ጉድለት እንጂ የግንቦት ሰባትን ህይወት አያቆጠቁጥም። መከረው ምከረው እምቢ ያለ እንደሆን መከራው ይምከረው ነውና የግንቦት ሰባትን የመጨረሻውን የዘጠዘጥ ጣፈንታና የወደፊት ተአምር አብረን የምናየው ይሆናል። ጸረ ኢትዮጵያ ከሆነው ሻቢያ ጋር ጋብቻ የፈጸመው ግንቦት ሰባት ይህንን ጋብቻ በጨረታ ተወዳድሮ ያሸነፈው ይመስል ሞቴን ከሻቢያ ጋር ያድርገው ብሎ ተገዝቶ ከማለ ሰነባብቷል። ብዙዎችንም ለማሳሳት የቻለውን ያህል አቅራርቷል፣ ተማጥኗል። ታዲያ ይህን ተግባሩን በአሁኑ ወቅት እያደረገ ካለው አፍራሽና በታኝ ድርጊት አኳያ ስንመዝነው ከስህተቱ ለመመለስ ይቅርና የሚማርም አይመስልምና በውሸት ራሱን የህልም ማማ ላይ ሰቅሎ አውራ ተቃዋሚ ለመምሰል እምቡር እምቡር እያለ ያልፈነቀለው ድንጋይ ያልጮኸበት አዳራሽ ባይኖርም አልሳካለት ብሎ ከሞተ ውሎ አድሯል ነው የምንለው። ግንቦት ሰባትን ከሞት ለማትረፍ ሲባል በሻቢያ ጥገኝነት ላይ የሚደረግ እንቅስቃሴ መጨረሻው መና መቅረት መሆኑን ቢመከርም ቢዘከርም አሻፈረኝ ብሎ የማይወጣው ቀውስ ውስጥ በመግባቱ ካፈርኩ አይመልሴ ክፉ አባዜን የሙጥ ብሎ ኢትዮጵያዊነትንና አንድነትን እንደ ተላጠ የኤሌክትሪክ ሽቦ እየፈራና እየሸሸ ቆድና ጀርባ በመሆን በቀቢጨ ተስፋ እየተወራጨ ጊዜው ሲደርስ በአሳቻ ሰዓት ጥቃት በመፈትና አመፅ በማስነሳት ወያኔ እንጥላለሁ ብሎ የሚፎክር ከንቱና ከመሳቂያነት ውጭ የማያልፍ የሞት ሴራውን እያላዘነ የፈሪ ዲላውን እየወዘወዘ ከራሱ የሞተ መንፈስ ጋር ትንቅንቅ እያደረገ ቀሪ ዕድሜውን እየዳከረና የራሱን ጮት መልሶ እየሰማ በመዝናናት ለመኖር የወሰነ መዘዘኛና ቅጥረኛ የባንዳ ስብስብ በመሆኑ በጥብቁ ሊወገዝ ይገባል ብዬ አምናለሁ። ሀገር ወዳድ ኢትዮጵያውያን ሆይ፣ እኛ ኢትዮጵያውያን በአንድ ሀገር በአንድ ምድር ነገር ግን ከተለያየ ማህፀን የተፈጠርን አንድ ህዝብ ብንሆንም ከስንዴ መሀል እንክርዳድ አይታጣምና ራሱን ግንቦት ሰባት ብሎ የመጣብን በአዳን አምላክና ራሱን የተገንጣይ አባዋሯዊ ሰብሳቢና ለቃቃሚ ያደረገ ለኢትዮጵያ በጎ ነገር የማያመጣ ለራሱን ነጻነት የሌለው በባዕዳን የሚዘወር ቅ ሀገር በአንድ ምድር ነገር ግን ከተለያየ ማህፀን የተፈጠርን አንድ ህዝብ ብንሆንም ከስንዴ መሀል እንክርዳድ አይታጣምና ራሱን ግንቦት ሰባት ብሎ የመጣብን ባዕዳን አምላክና ራሱን የተገንጣይ አባወራዊ ሰብሳቢና ለቃቃሚ ያደረገ ለኢትዮጵያ በጎ ነገር የማያመጣ ለራሱም ነጻነት የሌለው በባዕዳን የሚዘወር ቅጥረኛ በመሆኑ የማያልቅና አታካች ዘረፋ ዘዴ እየቀመረ ወያኔ በሄደበት መንገድ እየሄደ ራሱን ችሎ መቆም ተስኖት ልክ የሌለው አስመሽቶ የማያሳድር ውሸትና የባንዳ ማደናገሪያ ጩኸቱ ለውድቀት መዳረግ ብቻ ሳይሆን ከደጋፊዎቹም ጋር ያለው በክህደት ላይ የተመሰረተ ዝምድና እያጋደለ ስለመጣና ጣብቂ ስለገባ የተለመደ ቅጥፈቱን እውነት ለማስመሰል ፊቱን ወደ ኤርትራ በማዞር አስመራ ውስጥ በሆቴል አልጋ ላይ እየተገላበጡና ሲያንዛረጡ እያደሩ በኢትዮጵያ ነጻነት እናመጣለን ማለታቸው በእውነት ሕሊናን ክፉኛ ይመታል። የግንቦት ሰባት ደጋፊ ለምትሉ ሁሉ መጫወቻና መቀለጃ ተደርጋችሁ በራሳችሁ ጭብጨባ ያደነቆራችሁ ወገኖቻችን በማተሙት በማታዩት በማትዳስሱት የተቀነባበረ ሴራ ልሳናችሁን ሸብቦና በውሸት ከርችሞ ይዞ መቆሚያው መቼ እንደሆነ በማይታወቅ የዘረፍ አይነትና የቅጥፈት ፖለቲካ ደንዝዘው በግልጽ በማይነገራችሁ ድብቅ አጀንዳ ከኢትዮጵያዊነት በወጣና በሚቃረን የተሳሳተ አቅጣጫ ይዟችሁ እየነጎደ ያለን ቅጥረኛ ቡድን እንደ ተባይ ከራሳችሁ ላይ አራግፋችሁ በመጣል ሰልፋችሁን ለማስተካከል ትችሉ ዘንድ አልመሸምና አይናችሁን ግለጡ፣ የተፈጥሮ ጸጋ የሆነውንም አይምሯችሁን ተጠቀሙ እንላለን። በነገር ድሪቶና በቅጥፈት ማደንዘዣ ባዶ ፕሮፓጋንዳ እያሰከሩ የማይጨበጥ ተስፋ እየጋቱ ከጎናቸው ለማሰለፍ የዘረፋ ስልታቸውን ቢቀያይሩም ጥረታቸው ሁሉ ከሽፏል፣ መክኗል። የግንቦት ሰባት ታሪክ ወደዳችሁም ጠላችሁም በውርደት ተደምድሟል ነው እያልን ያለ ነውና ልቦና ይስጣችሁ። የግሳንግስ ወሬና አስተሳሰብ ማራገፊያ ተደርጋችሁ መጫወቻ አትሁኑ ነው መልእክታችን። የሻቢያ አሸርጋጅ ሆኖ የግንቦት ሰባቱ መሪ አልሞትኩም ብያሉ አሽን ቢልም በእርግጠኛነት እሱም ድርጅቱም አለ ለማለት ከመፈራገጥ ከመንደፋደፎች የትም የማይደርስ የወሬ ነጋዴዎችና የስልጣን ጥመኞች ጥርቅም ስብስብ በመሆኑ በህዝብ ቁስልና ስሜት እየነገዱ ከጣሪያ በላይ ቱጃር ሆነው በማን አለብኝነት እየቆፈሩት ያለውን ጉድጓድ እኳ ርቀቱን መለኳ ተስኗቸው የሰሩት ቁም ነገር ሳይታወቅ መዓት አውርተው መዓት ተመኝተው ገንዘብ መሸቀልና መሰብሰብ ዋነኛ ግባቸው አድርገው ከኃላፊነትም ከተጠያቂነትም ውጭ በእብሪተኝነት በስልጣን ስካርና በዝና ሶስ ብቻ ይኸው እየቀላመዱ እዚህ ደርሰዋል። በተለይም የግንቦት ሰባቱ መሪ አፍረትና ይሉኝታን አውልቆ ጥሎ ከሰውነት ተራ ወጥቶ ስጋ የሚበላ በሬ ከሆነ ሰንብቷል። እመኑኝ እመኑኝ እመኑኝ። ታዲያ የግንቦት ሰባቱን ነውር አሰስገሰስና ለቅቃሚ ወሬ እያዩ እየሰሙ ከመታዘብና ከመተማማት ይልቅ ማንነታቸውን በአደባባይ አውጥቶ ድብቁን ዘመናቸውን በድፍረት ማጋለጥና ማውገዝ መቃወም ያስፈልጋል የምንለው በጥቅጥረኝነት የቆመ ከትናንት ስህተቱ መማርም ብሎም በፍጥነት ማረም ያልቻለ ይልቁንስ ገንዘብ ከመከፈላችሁ ከፊት ለፊት የሳት የሚሆን ገደል አብረን እንግባ ብሎ ቆርጦ የተነሳ የጥፋት ተላላኪ መሆኑን በተደጋጋሚ ያረጋገጠ ከውሸትና ከዝርፊያ የዘለለ ቁም ነገር የሌለው በመሆኑ ነው። ለዚህ ነው የጽሑፌን ርዕስ ሲፈጭ ነበረ ሲነፋ ከበረ ያስባለኝ። ግንቦት ሰባት እውነትን መሸምጠጥ መካድ ውሸት ማስቀደም ልምዳቸው ብቻ ሳይሆን ዋናው ዓላማቸውም ጭምር በመሆኑ በሁሉም ረገድ የከሰሩ መሆናቸውን ቢያውቁት ሕዝቡ ሙሉ በሙሉ እስከሚተፋቸው ድረስም ውሸትን አንጠልጥለው ብቅ ማለታቸው መዘራረታቸው ትርጉም አልባ የጩኸት ጋጋታ በውሸት ተረት ተረት የተገነባ የከሰረ ፖለቲካ ፕሮፓጋንዳቸውን አያቋርጥም። መታረጃው የቀረበ ዶሮ ብዙ ይጮሃል ይላል የሀገራችን ሰው። ቢሆንም እውነትና ንጋት እያደር ይጠራልና የግንቦት ሰባት መሪዎች በኢትዮጵያ ሕዝብ ትግልና ነጻነት ስም የሐሰት ካባ ደርበው በእውነተኛ ለመምሰል ከኤርትራ እስከ ሰሜን አሜሪካ በአውሮፕላን ቢንጎማለሉም ካባቸው ሲገፈፍ አልያም ተገልጦ ሲታይ ማንነታቸውን የሀቅ ፀሐይ እንደሚጎበኙና እንደሚያጋልጠው ማወቅ ያለባቸው ይመስለኛል። ግን ባንዳ ህሊና የለውምና ኪሳራቸውን እንኳ ማወቅ አልቻሉም። የሻቢያ ንፍኛ ልስከልካይ ሆነው የቆሙት የግንቦት ሰባት መሪዎች የፈጠራ ወሬን እየሰነቁ እየተቀደደ ከበሮ እየመጡ እየዘፈኑ ወደ ህዝብ ብቅ በማለት በቀላማጅነት የሚታወቁ ከዚያም በላይ እኔ ከሞት ሰርዶ አይቀር በራሳቸው ድርጅት ውስጥ እንኳ ዲሞክራሲያዊ አሰራር የሌላቸው ድርጅቱን ኃላፊነቱ የተወሰነ የግል ኩባንያ በማድረግ ከተመሰረተ ጀምሮ በአንድ ሰው ፈላጭ ቆራጭነት እንዳሻው ስሜቱና ፍላጎቱ እየዘወረ አሳዛኝና አሳፋሪ ለሰሚው እንግዳ የሆነ ጸረ ዲሞክራሲ ተግባራቸው በግላጭ እያየን ነው። የረጋ ውሃ ይበላሻል ይባላልና የግንቦት ሰባትን የባንዳነት እንቅስቃሴ እያየን ዝም ማለቱ ውርደቱና ጥፋቱ ለኛው ነው። ታዲያ ጉድና ጅራት ከወደኋላ ነው እንዲሉ እንደኔ ሁኔታቸውን ሁሉ ስንከታተለው አያድርገውና በዚህ ጸረ ዲሞክራሲያዊ መሰሪያ አካሄዳቸው አይሳካላቸውም እንጂ የመንግስትነት ስልጣን ቢይዙ በቅጥረኝነት ያስተማሯቸው ባዕዳኖች ባይዞይነት እያደፋፈሯቸው ከምን ታመጣላችሁ እብሪት ንጉሰ ነገስት ነ ብለው የሚቀመጡብን እንደሆነ ከአሁኑ ተግባራቸው ያረጋግጣልና የከከይ ልከፍ ቁርኝትን ወደዚያ ትተን ከወዲሁ ከነበር የወለድ ድርሰታቸው ሀቀኛ ኢትዮጵያውያን ይህንን የእንጓይ ካብ ስብስብ የጋራ ክንዳችን አጠንክረን መበታተን ይጠበቅብናል። 50 የሚሞሉ አባል ለሌለው ድርጅት የአመራር ለውጥ እንዲደረግ የማይፈቅዱ ግለሰቦች በሀገር ደረጃ ቢቀመጡ የሚያመጡብንን መዘዝና ውስጣዊ ስሜታቸውን ለመረዳት ይህ ሰይጣናዊ አስተሳሰባቸውና ተግባራቸው በቂ አስረጅ ነውና ጎዲን ከነቃንባችሁ ቆይተናል፣ ጥጋችሁን ያዙ ሊባሉ ይገባል እንላለን። ምክንያቱም ከስልጣን ውጭ ፊት ለፊታቸው የሚታያቸው ነገር ስለሌለ ትክክለኛ አመለካከት ለማስተናገድ ህሊናቸው የሚታዘዛቸው አለመሆኑ በተደጋጋሚ አረጋግጠዋል። ግንቦት ሰባት የኢትዮጵያን ፖለቲካ በራሱ ቁመትና ልክ እንደፈለገ እየሰራና እየፈታ ውሃ በማይቋጥር ሚዛን በማይደፋ መውረድረስ እውነትን ከሐሰት ሜዳውን ከገደል ብርሃኑን ከጨለማ መለየት ተስኖት አጋምና ቁልቋልን አፋቅራለሁ የሚለው ክፉ አመሉ ውሃ እንደገባበት የጭቃ ጎተራ ህልውናውን ካፈራረሰው ውሎ አድሮ አላትመኑ ነው የምንለው። የግንቦት ሰባቱ መሪ በኢትዮጵያ ውስጥ በተለያዩ አካባቢዎች የተለያዩ ትግል የሚያደርግ ከማንም የማይተናነ ዘመናዊ ድርጅት ኢትዮጵያ ውስጥ እንዳለው ለቅየት ተጋሮቹ አይኑን ግንባር ያደርገው ብሎ አረጋግጧል። ነገር ግን ከግርም ታልፎ የሚያሳዝነው በዚህ አጭር ጊዜ ዘመናዊ የሚባል ጦር ኤርትራ ምድር ላይ አሰልጥኖ ኢትዮጵያ ገብቶ በየአቅጣጫው ሁሉንም አይነት ትግል እያደረገ ነው ብሎ አፉን ሞልቶ መናገሩ በራሳቸው ጭብጨባ የደነቆሩ ተሰብሳቢዎቹን ምንኛ ማመዛዘንና ማዘብ የማይችሉ ደደቦች ናቸው ብሎ በልቡ ያለውን ንቀቱን ከማረጋገጡም አልፎ ለራሱ ከልብ ቆርጦ ሳይነሳና ምንም አላማ ሳይኖረው ውጣ ውረድ የበዛበት የተዘበራረቀ የዳሸቀ አይምሮ የወለደው ጥርቅምቅም ሀሳብ እያንጠለጠረ ራሱንም ሆነ ጥቂት የወሬ ሎሌዎችን ከየት ጀምሮ ወደየት እንደሚወስዳቸው የተሳነው መሆኑን በግብር አሳይቷል። እውነት ሳይሆን ከጥፈትና ውሸት ነው ሳንቲም ያመጣልን የሚሉት የግንቦት ሰባት እርባና ቢስ መሪዎች አሳዛኝና በክደት የተሞላ ተግባር እስከ መቼ እንደሚዘልቅ ከነሱ በቀር የሚያውቅ የለም። በማፌዝና በማላገጥ ሀብት ማካበት ተችሏል። ሀገሬን ህዝቤን የሚል ሰው የፈለገ የስልጣን ጥማትና ሱስ ቢኖረው ግን ዓለም ካወገዘው ጸረ ሰላምና ጸረ አንድነት ከሆነው የኢትዮጵያ አይነተኛ ጠላት ሻዕቢያ ጋር በሎሌነት ተሰልፎ ነጻነት አመጣለሁ ስለ ዲሞክራሲ እናገራለሁ ማለት ከቶውንም የማይታሰብ የለየለት የባንዳነት እንቅስቃሴ በመሆኑ የግንቦት ሰባት ከጸረ ኢትዮጵያ ኃይሎች ጋር ያለው ንክኪና ፈርጅ እጅግ የተበራከተ በመሆኑ ጉዳቱ የከፋና የጎረበጠ ብሎም ለሀገራችን ህልውና ጥፋት የሚፈታተን እንደሚሆን የተረጋገጠ ስለሆነ ከጉዳቱ አንጻር ሲቃኝ ከፍተኛ ነው። ሰሞኑን ከተደበቀበት ጉሬ ወጥቶ ወያኔን ገደልኩና ብር ስጡኝ የሚለው የግንቦት ሰባቱ መሪ ከትናንት የዘለቀ አመታትን ያስቆጠረ እስካሁንም ሰዓት ዘለቄታ እልባት ያላገኘለትና በውስጡ ስር የሰደደ የስልጣን ፍላጎት የመንፈስ እርካታ ያሰጣው በመሆኑ አፍራሽ አመለካከት በማቀንቀን የተሳሳተ እምነት አራማጭ ሆኖ ፋይዳ የለሽ የተዛባና ያደፈ አመለካከቱን ለማሰራጨት ተከታዩን ለማበራከት ያላስነሳው አሉባልታ አቧራ አልነበረም። ውጤቱ ግን አድሮ ቃሪያ ነው። ምንም እንኳ ባይሳካለት ሁሉንም ከማድረግ ከመሞከር ያሻውን ከመፈጸም ባይቦዝንም በውሸት የተሞላ አስተሳሰብ አያዋጣምና ጨርቁን ያስጣለውን የስልጣን ፍላጎትና ጊዜ ያለፈበት የስልጣን መቁጠሪያ ገልብጦ ማያት ተስኖት በምድረ በዳ ላይ እህል ዘርቶ ምርት የመጠበቅ ያህል ሆኖበታል። የሰይጣን ወዳጅ ሆነን ስልጣን እንይዛለን የሚሉት ግንቦት ሰባቶች ይህን የደረሰባቸውን ኪሳራ የሸፈን እየመሰላቸው አሰስ ገሰሱን ወሬ እያያዙ ፖለቲካውን የሚያቦኩት የሚጋግሩት ያሻቸውን በማጠልሸት ተቀባይነት በማሳጣት የተለየ ሀሳብ በማውገዝ ሁሉም በእነሱ በዘይት ላይ በእነሱ አቅጣጫ ብቻ እንዲያስብ እንዲትም በዘይት ላይ ውሃ ፈልሰው ነገሩን ሁሉ ዘይት አንለው ውሃ ቅጣም ባሮት ይጠፋን ሲያደነቁሩን በላያችን ላይ ሲነግዱብን በተከሸነ ቃላቶች ሰማይ ጠቀስ ውሸት ይዞ ብቅ በማለት ሁሉም ይደግፈናል በሚል የተስፋ ዳቦ እየጋገሩና ድልና ማጋቸውን ከጸረ ኢትዮጵያ ኃይሎች ጋር አስተሳስረው የቤት ስራቸውን ተክተው እየሰሩ አሁን ድረስ ቢዘልቁም እንደተመኙት ለመራመድ ማጣፊያው ስላጠራቸው ወጥመዱን ማለፍ ስላቃታቸው ጠብ የሚል ያከናወኑት ተግባርም ስለሌላቸው ሁሌም የነተበ የውሸትና የውዥንብር ብልኳቸውን ደርበው ወደ ህዝብ ብቅ ማለት እንደ ትክክለኛ የፖለቲካ ስሌት መከተሉን ቁልፍ ተግባራቸው አድርገው በመያዝ ከፈሮት ተዋራምባና ቆቦ እየረገጡ በውርደትና ቅሌት ወሽመጣቸው ተቆርጦ እጢያቸው ዱብ ብሎ በአውላላ ሜዳ መጮፍ ትርፍ ማካበቻ አድርገው በመያዝ በዚህ የመረጃ ዘመን መረጃ አልባ ቅጥፈት ወሬን ተያይዘውታል። ሲፈጨ ነበረ ሲነፋ አከበረ እንድንልም ተገደናል። ከትናንት ስህተቱ ለዛሬ የሚሆነውን ትምህርት የማይቀስም ከአምናው ዘንድሮ ማሻሻል ወይም ለውጥ የማያሳይ ስህተት መስራት ነውር እንደሌለው የሚቆጥር አድሮ ቃሪያ ወይም ቢወቅቱም ቦጭ የሆነ የግንቦት ሰባት መሪ የስልጣን ኮርቻ ላይ የመፈናጠጥ ህልሙ እንዳሰበው በስድስት ወር ቀርቶ በስድስት ዓመት አለመሳካቱን በሌላ በኩልም አለመቻሉን ስለተረዳ ፊቱን ከኤርትራ የጦር ግንባር ወደ አውሮፓ ህብረት በማዞር ጦም እንዳደረ ለማኝ በጧት በአውሮፓ ህብረት በመቆም በእናንተ ሸሽቻለሁ ብሎ መማጠን መጀመሩ ድርጅቱ አላማ ቢስ ከንቱ ራሱን አዋርዶ ሀገርና ህዝብን ለማዋረድ የቆመ ለባዕዳን ተንበርካኪ በእነሱ ስልጣን ይገኛል ብሎ በቅልውጥና ስራ ላይ ያተኮረ የባዕዳን ቅጥረኛና ሎሌ በመሆን እውነት እያገጠጠ ሲመጣ ሁሌም የእናቴ ቀሚስ አደናቀፈኝ ምክንያቶችን እየደረደረ የሚሽለከለክ በመሆኑ ሁሉንም ፈልጎ ሁሉንም ያጣ ትናንትም ዜሮ ዛሬም ላይ ዜሮ የቆመ ቆሞ ቀር ሆኖ በእግሬ ራሴን አካለሁ ብሎ የሚደክም መሆኑ ሲገርመን ያዋጣኛል ብሎ የጀመረው የጥሎ ማለፍ ጨዋታ ምን ያህል ለውርደት እንደዳረገው ቢያውቅም እውነትን ከውሸት እየቀየጠ የዲያስፖራው ገንዘብ ከበርቲ አድርጎ ልቡን ደፍኖት ከዜሮ አለመውጣቱ የገመናውን ጥልቀት የሚያመላክትና ስራው ሁሉ ፍየል ወዲህ ቅዝምዝም ወደ አይነት ቀቢጸ ተስፋ ስለሆነ በተለያየ ጊዜ በየአዳራሽ የሚያዩ ጭብጨባ ዘሆን አድርጎ አሳበጣቸውና ፊት ለፊታቸው የተቀመጡት የውሸት ተጋሪዎቹን በንቀት በማየት ንቀት በተሞላበት ንግግርና ልቅ ቃላት አደንዝዘውና አላቅጠው በባዶ ይሸኟቸዋል። ፍላጎቱና ቅዠቱ በተሳከሩበት ግንቦት ሰባት ድርጅታዊ አሰራር ህዝብን ማጣለል፣ ማዋሸት፣ ማንጓጠጥ ነውር አይደለም። መሪው ከዚህ ቀደም በስብሰባ ላይ አባላቱን በጸያፍ ቃላት እንደሚሳደቅ ሁሉም የሰማው የሚያውቀው ነው። ከዚህ የነውር ባህሪያቸው ሊጸዱ ስላልቻሉ በረዥሙ ያቀዱት ጉዞ በአጭሩ እንደቀለ ራሳቸው መሆኑ ማንም የሚያውቀው እንደሆነ ሊሰመርበት የሚገባ እውነታ ነው። የዚህ ውድቀትና በአጭር መቀጨት ዋናው ምክንያት ለስልጣን ስካር እንደ መፍትሄ የተወሰደው የጥሎ ማለፍ ጨዋታ ቢሆንም ውድቀቱን አባባሰው ደግሞ ከሻዕቢያ ጋር በብርቱ የተሳሰሩበት ውስብስብና መሰረት የጣለ ፍቺ ሊፈጸምበት የማይችል ጠንካራ ጋብቻ ነው። የምሁር መሀይም፣ የምሁር ሞኝ፣ የተሳሳተ የፖለቲካ ቀመር ማለት ይህ አይደለም ወገኖች። የግንቦት ሰባቱ መሪ እድሜውን ሙሉ የባንዳነትና የሎሌነት የአስመሳይነት ታሪክ እንጂ ሌላ ታሪክ የለውም። ዛሬ ስልጣን ይገባናል ካልሆነ ሀገሪቱ እንዳሻትሁን በድሃው ልጅ ደምና አጥንት መስዋዕትነት የፖለቲካ ስልጣን እንይዛለን፣ ካልተቻለም እንቅፋት መሆን አይሳነንም ብለው የተነሱት ግንቦት ሰባቶች እነሱን የማንቀበል የፖለቲካ አስተሳሰባቸውንም አካሄዳቸውንም በፍጹም መስማትም ሆነ ማየት የማንፈልግ በብዙ ሚሊዮኖች የምንቆጠር ኢትዮጵያዊ እንዳለን ማወቅ በተገባቸው ነበር። ነገር ግን የደረሰባቸውን ዳግም ሊያንሰራሩ የማይችሉበትን የውርደትና የውድቀት አደጋ ለመሸፋፈን ጥቂት አሉባልታና ደጋፊዎችን ከሰመጡበት የድንጋጤ ሰመመን እንዲያገግሙ ለማድረግ ቢሞክሩም አለመሳካቱንና ግንቦት ሰባት ከውርደት ምች መመታቱ ክፉኛ አስደንግጧቸው እስትንፋሱ በሆነው እሳት ሬዲዮ ሌት ከቀን እጅ እጄ በሚል ቃላት ድለላ አለሁ አለሁ ቢሉም እኛ ውሸት የሉም ህልውናቸውም ከፈራረሱ ውሎ አድሯልና ይህንን ሀቅ መቀበል ይገባቸዋል ነው የምንለው። ይህ መሬት ላይ ፈጥቶ የሚታያል ከኛ በላይ አልፎ በቅርብም በሩቅም ባሉት አዛቢዎች የተረጋገጠ ጉዳይ ነውና በሻዕቢያ ቀለብ አቀባይነት በሚተዳደረው ሳት ሬዲዮ አማካኝነት በሚደረገው ቅጥ ያጣጫውትና የውሸት ማደናገሪያ ከእንግዲህ ግንቦት ሰባት ነፍስ ዘርቶ መራመድ የማይችል የፖለቲካ ማዳበላሽና አንቦራጫጭ ብቻ ስለሆነ በቃቸው አደብ ያዙ፣ ከመንገዱ ገለል በሉ ሊባሉ ይገባል። በባዕዳን ቅጥረኝነት በኢትዮጵያ ህዝብ ነጻነት ትግል ላይ እስካሁን ለፈጸሙትም የባዕዳን ቅስቃሴያቸው ትግል ወደፊት ከተጠያቂነት እንደማያመልጡ ከወዲሁ ቢያጠኑት ይበጃቸዋል። ለግንቦት ሰባት ገንዘብ መስጠት ተስካሩን ሰርግ ነው ብሎ እንደመውሰድ ይቆጠራል። ከእንግዲህ በኋላ ግንቦት ሰባት እጣና ፈንታው መሬት ላይ ወድቆ ይበሰብሳል እንጂ ለምልሞ አያፈራም። አየዋለሁ ብሎ የሚቃዥበት የስልጣን አለምና ወንበር ከምድር በታች ነው የሚጠብቀው። ግንቦት ሰባት የሞተው ኦነግን ለማስደሰት የኢትዮጵያን ሰንደቅ ዓላማ በአዳራሽ እንዳይሰቀል የተሰቀለውንም እያስወረደ በኦነግ በደም የጨቀየ ቆሻሻ ጨርቅ ሲተካ ያኔ ግንቦት ሰባት ነፍስ የሌለው በድን መሆኑን ራሱ አረጋግጧል። ውድ ኢትዮጵያውያን ሆይ ማንነታችንን የምናውቀው የኋላ ታሪካችንን አስታውሰን ስናከብር ነው። ታሪኩን የማያውቅ ማንነቱን አያውቅምና የሀገርና የታሪክ ጠላት የሆኑና በማንነት ቀውስ የሚሰቃዩት የትግሪ ወያኔ ባንዳ ልጆች የራሳቸውን ማንነት ፈልገው ማግኘት ስላቃታቸው ለ25 ዓመታት ታሪካችንን፣ ማንነታችንን፣ እምነታችንን በማንቋሸሽና በማጣጣል ከፍተኛ ዘመቻ በማድረግ በርካታ ተባባሪዎች በመቀጠፍ በመበተን በኢትዮጵያዊነት ክብራችን ላይ እንዲዘምቱ ከተደረጉት የጎሳ አበጋዞችና ተገንጣዎች ሌላ በኢትዮጵያዊነት ስም እያጭበረበሩና እያደናገሩ በተግባር ግን ጸረ ኢትዮጵያዊነትና ጸረ አማራ ሴራ የቆሙት የወያኔ ሳልባጅ የሆኑት የግንቦት ሰባት መሪዎች ግንባር ቀደሞቹ ናቸው። እነዚህን ጸረ ኢትዮጵያ ኃይሎች መጠጊያ ሰጥቶ አቅፎና የያዘው ሻዕቢያ ነው። ይህንን ተግባሩን ሻዕቢያ አልካደም። ግንቦት ሰባትም ከዚሁ ጸረ ኢትዮጵያ ጭቃ ወያኔ አድቦል ብሎ የሰራው በመሆኑ በዚያው ካምፕ ተጠቃሎ ገብቷል። ለዚህ ነው ደግሜ ግንቦት ሰባት ኢትዮጵያዊ ስሜት ሲያልፍ አይነካውም ለማለት የተገደልኩት። ከኔ ማለትም በላይ የግንቦት ሰባት አካሄድና ተግባሩ ባህሪው ሁሉ በግልጽ እያረጋገጠ ነው። ከዚህም በላይ የጎሳ ድርጅቶች እንባ ጠባቂ መስሎ በመቆም ስልጣን ካላገኘሁ ሀገሪቱን የውሃ መጥለቅለቅ፣ የመሬት መንቀጥቀጥ መጥቶ ሁላችንን የምንለቅ የሚል ቅራቅንቦ ነው። የማይሆኑትን እንሆላለን፣ የማያገኙትን እናገኛለን በሚል የተሳሳተ አመለካከት የተነሳ የነጎዱት ሁሉም እዚያው የጸረ ኢትዮጵያ መደበቂያ ኩሬ የተደረገችው ኤርትራ ውስጥ አጉረው ተበላሽተው መናቀርተዋል። በምንም ይሁን ኢትዮጵያዊ ኃይል ወያኔን እንዲያጠፋ ሻዕቢያ አይፈቅድም። በአንጻሩም ወያኔ የሻዕቢያን መጥፋት አይፈልግም። የሁለቱም አምባገነን ዓላማና ፍላጎት የሁለቱንም ሀገር ሕዝብ ኢትዮጵያዊነት ስሜታቸውን ማደንዘዝና ማጥፋት ከውስጣቸው እንዲወጣ ማድረግ ብቻ ነው። ይሁን እንጂ ይህ የማጭበርበሪያና የማዘናጊያ ርካሽ ፖለቲካ እንደማያዛልቅና ወያኔዎች መቼም ይሁን መቼ የከፋ አወዳደቅ እንደሚጠብቃቸው ማንም ሳይነግራቸው ራሳቸው ቀርመውና ጠንቅቀው ስለሚያውቁ ከግንጥና ከባብ የበለጠ መርዛማ የሆነው የትግሬ ወያኔ ሲያጠቃ ሲፈልግ ተለሳልሶ ቀርቦና ቀርቦ እንደፈረስ ጋማ እያሻሸ ካደለብና ወስካ ስለመደ በኋላ እንጂ እንዳረመኔው ኦነግ ምንጫና ገጀራ እያሳየና እያወዛወዘ ባለመሆኑ በብዙዎች ላይ ወያኔ ይሄ ነው የማይባል ጉዳት አድርሷል። የጥፋትና የክፋት ኬሚካል ሲያቦካና ሲበጠብጥ የሚያነጋው የትግሬ ወያኔ በተደጋጋሚ የጥፋትና የተንኮል መፈብረቻ የሆኑ ማዕከሎቹ የፊትና የኋላ በር በመበረጋገር ላይ መሆኑ ያስደነገጠው የፍርሃትና የድንጋጤ ላይ የተጠነከረው ወያኔ በሸፍጥ የተቆጣጠረውን በትረ ስልጣን ለማራዘም በየጊዜው በውስጡ መርዝ እየሰነገ ይዞት ብቅ የሚለውን የስንቅ አገልግል አንቋደስም በማለት እምቢ ብሎ በቁርጠኝነት በአንድነት ተያይዞ መነሳት ብቻ ነው መፍትሄው። ከዚህ ውጭ ወያኔ ትግራይ ትግራይ የሚል ጠባብና ዘረኛ የሆነ የሀገርና የህዝብ ጠላት በመሆኑ ህዝብን ማተራመሱ፣ ሀገር ማፍረሱ፣ መግደሉ፣ ማገዳደሉ፣ ማጥፋቱ፣ ማጠፋፋቱ አይተውምና የሀገርና የህዝብ ችግር የሚወገደው የዘረኛና ጠባብ ቡድን ቤተ መንግስት ተወዝፎ ሳይሆን በህዝባዊ አመፅ ተቀጥቅጦ ብቻ ሲሄድ እንጂ በጦርነትና በለቅሶ ነጻነት ጠብ አይልም፣ ከየትም አይገኝም። ውድ ኢትዮጵያውያን፣ የአሜሪካ ወራሪ ጦር ከሶማሊያ ምድር የፈረጠጠው ዝም ብሎ አይደለም። ከአፍሪካውያን ባህል አፈንጋጭና አስደንጋጭ የሆነ ዱላ ሲበዛበት አንገቱ ታንቆ እግሩ ተጠፍሮ በላንድ ሮቨር መኪና በጎዳና ላይ ሲጎተት ለመሸሽ መገደዱን ልብ ልንል ይገባል። እነዚህ የባንዳ ወላጅ የሆኑ የትግሬ ወያኔዎች የጥፋት ፖለቲካ መጋኛ ተጠናወታቸው በመሆኑ የጭቆናቸው አይነት ዘርፈ ብዙ ነው። በዘር፣ በሃይማኖት፣ በሙያ፣ በእድሜ፣ በጾታ፣ በስራ ወዘተ ወዘተ በመሳሰሉት ቀጥተኛና በወያኔያዊ ጣልቃ ገብነታቸው በወያኔያዊ ብልግናቸው እየወነጀሉ እየደበደቡ ያፍራሉ፣ ይሰውራሉ፣ ለስደት ይዳርጋሉ። ታታሪና ፈጣሪ የሆነውን የኢትዮጵያ ሕዝብ አጥንቱን አድቅቀው ነፍስና ስጋውን አበሳቅለው እንዳይተነፍግም ትናጋውን ሰንገው በመያዝ የሀገርና የሕዝብ ክህደት ተልኳቸውን ከፍጻሜ ለማድረስ ከእነሱ አስተሳሰብና አመለካከት ወይም ድርጅቶች ማንንም ማየት፣ መስማት፣ መቀበል፣ ማስተናገድ የማይፈቅዱ ልክና አቻ የማይገኝላቸው አምባገነንና ጨካኝ ስለሆኑ ከትግሬ ውጭ ያለን ዜጋ ከመግደል የማይመለሱ መሆናቸውን ከ1997 ጀምሮ እስካሁን ቀን በቀን እየገደሉ አስክሬን ለቃሚ አድርገው እያሳዩን ነው። ሀገሪቱንም ሩዋንዳ እናረጋታለን ብለው በግልጽ ቢነግሩንም እኛ ግን እስካሁን አልገባንም። እነዚህ ባንዳና የባንዳ ውላጅ የሆኑ ወያኔ ትግሬዎች የእምነት መሰረታቸው በእብሪትና በጀብደኝነት ከኔ በላይ ማንም በሚል አምባገነናዊ አስተሳሰብና እምነት ከመሰረቱ ጀምሮ የተገነባና በዲሞክራሲያዊ አስተሳሰብ ያልተገራ፣ ያልተኮተኮተ፣ ያልታነጸ በመሆኑ በህዝባዊ አስተሳሰብና ከበሬታ በኩልነትና ልዩነትን አቻችሎና ተቀብሎ ለሀገር በጋራ የሚበጀውን በመስራት የማያምን ለህዝብ ፍላጎትና ምርጫ ራሱን የማያስገዛ ለሀገሪቱ ውስብስብ ችግሮችን መፍትሄ የማያመጣ ለእኔ ብቻ ተገዙ በእኔ አምልኩ የሚል ካልሆነ መግደልን ማሰርን እንደ መፍትሄ አድርገው የሚቆጥሩ ከወጠጤ ጎረምሳ የቦክስ አስተሳሰብ መላቀቅ የተሳናቸው አገርና ትውልድ ገዳይ ከሆነው ክፉ በሽታቸው መቼም ሊወጡና ሊፈወሱ የማይችሉ በክህደትና በመበላላት የሚያምኑ በቂም በቀልና በደም ጥማት ናላቸው የዞረ የትግሬ ወንበዴ የቀን ጉዳይ ሆኑ አስተዋይና ጨዋው የኢትዮጵያ ህዝብ እነዚህ ጭካኔን ጌጥ ያደረጉና በሰው ደም ታጥቦ እንደ ውሻ የሰው ደም የሚልሱ አረመኔዎች መመራት በየትኛውም ሀገርና ህዝብ ያልደረሰ ከውርደት ሁሉ የከፋ ውርደት ነው። የትግሬ ወያኔዎች በዚህ እብደትና ጥፋት ተግባራቸው የኢትዮጵያ ህዝብን የወደፊት ትውልድ እጣ ፈንታ ወዴት ሊያመራ ይችላል የሚለው የሚያሳስባቸው አይደለም። ከስልጣን ውጭ ህይወት የለም ብለው አምነዋልና። ምክንያቱም የህዝብን ይሉኝታ ያላገኙ በህዝብ ውክልና ስልጣን ያልበቁ በመሆናቸው ህዝቡን በማበጣበጥ የንጠፋፋ የእልቂት መንገድ የሚከተሉ የጥላቻ ፖለቲካ ዘመቻ የሚያካሂዱ ከዲሞክራሲ የፖለቲካ ባህልና ከህግ ውጭ የሆኑ የወንበዴዎች ወንበዴ የፖለቲካ ወሮበልነትን የሚከተሉ ስለሆነ የታሪክ አጋጣሚ ሆኖ የተቀመጡበት የስልጣን ወንበር አናሳነታቸውን አስረስቶ አሳበጣቸውና ትናንት በችግርና በረሃብ ተቆራምቶ ሲመጡ ቤቱን ክፍት አድርጎ ተቀብሎ አብልቶና ጠጥቶ አሳድሮ ክፉ ቀን አሸጋግሮ ያሸጋግራቸው የነበረውን የአማራ ህዝብ እነዚህ ሁለታ ገለታ የማያውቁ ይሉኝታ ቤት ከሀዲ ወያኔ ትግሬዎች አማራውን እንደ ወባ ትንኝ ጨርሰው ከሀገር ለማጥፋት ቀደም ሲል እንደገለጹት በርካታ የግድያ ተባባሪ በየጊዜው ከጥፋት እንቁላላቸው እየፈለፈሉ በዙሪያው አሰማርተውበታል። ጉዳችን፣ ፈተናችን፣ መከራችን በሷልና መቋጫው መቼ እንደሆነ በሚታየኝ ሁኔታ የሚታወቅ ነገር የለም። ኦህደድ፣ ደሂደን፣ ኦነግ፣ ኦብነግ፣ ሲዳማ አርነት ንቅናቄ፣ ኦሮሞ ፈርስት፣ ኦሮሞ እስላሚ ግንባር፣ ኦሮሞ ሚዲያ ኔትወርክ፣ ሻቢያ፣ ግንቦት ሰባት፣ መድረክ፣ ትህደን ወዘተ ወዘተ እንዲህ ሁሉ በተሰወረ ህሊናቸው በግልጽም ሆነ በስውር ግንባር ፈጥረውም ሆነ ውህደት ከቻሉም በተናጠል ሊያራምዱ የሚሹት ከንቱ ህልም እንዲሁም አይን በዋጣ የቀረፋ ቃላት የሚያሰሙት ባዶ መዝሙር ጸረ ኢትዮጵያና ጸረ አማራነት ነው። ይሄ ሁሉ ጸረ ኢትዮጵያና ጸረ አማራ ሁሉ ነጭ ጠርቶ ሲያናግራቸው ምኒልክ ቤተ መንግስት የገቡ ያህል ወይም ድንጋይ ተክሎ አዲስ ሀገር የሰጧቸው እየመሰላቸው ለአንድ ሰሞን አካት ይዘራፍ በማለት ራሳቸው በፈጠሩት የጥጀት ዓለምና ሀሳብ እየዋኙ አማራውን እንዴት እንደሚገሉ እንደሚያጠፉ አገሪቱንም እንዴት እንደሚከፋፈሉ ሲያወጡ ሲያወርዱ የሚያድሩ የከሰረ ፖለቲካ አራማጅ ጠላቶቻችንን እጃችንን ሰብስበን ልናያቸው ልንጠብቃቸው አይገባም። ይህ ሁሉ በሻቢያና በወያኔ እየተፈለፈሉ የሰውን ሰላም ለማደፍረስ ቀና ደፋ የሚሉ ጎጠኛ የጥፋት ሰራዊት አጥንትና ደማቸው የተበከለው አደገኛ በሆነ ሀገርና ህዝብ መርዝ በመሆኑ በአማራው ላይ ለይተው አንድ ሺህ አንድ ውሸት በመደርደር በማጠላላት ጥላቻ እያረፉ ጥላቻ በመዝራት ሀገር መምራት ማለት ምን ማለት እንደሆነ ሳያውቁት ሳይረዱት የሀገሪቱንና የህዝቡን ጥቅም ለውጭ ኃይሎች አሳልፈው በመስጠት በሀገርም በህዝብም ላይ የከፋ ወንጀልን የፈጸሙ የፖለቲካ ጭራቅ ቡድኖች ናቸው። ዘመን አልፎ ዘመን ሲተካም የትግሬ ወያኔና እነዚህ ተባባሪ ወንጀለኞች ሁሉ የሚያማቸው የአማራና የኢትዮጵያ ጥላቻ በሽታ ከደማቸው የተዋሃደ ስር የሰደደ ችግር በመሆኑ ሽሮ አያውቅም፣ ፈምሶ ተውስም የለውም። ከዚህ በሽታቸው ደግሞ በመጣጣ በመጠጋገን በማተማመር በመለማመን አያገግሙም፣ አይላቀቁም፣ አይማሩም፣ አይታረሙም። ይሄ የዛገ ጸረ አማራና ጸረ ኢትዮጵያ ፖሊሲያቸው የሚያከትመው የሚቆመው ታሪከ ቢስና የበቀል ቋት የሆኑት የትግሬ ወያኔዎች ቀብር በአንድነት ስናፋጥን ፀሐይ እንደገለመጠው በረዶ ሁሉም ማምተው እንደሚጠፉ እናምናለን። ታዲያ እስከ መቼ ነው በነውረኛ ወያኔ ትግሬ ዘረኛ የምንዋረደው? እስከ መቼ ነው በእነሱ ፍቃድ የምንኖረው? ካልፈቀዱልንስ የማንኖረው? ሁላችንም ረጋ ባለ ህሊና አውጥተን አውርደን ለህልውናችን ስንል ሰከንና ረጋ ብለን በማሰብ እርስ በርስ ከመፋጠጥ ከመጠላላፍ ወጣ ብለን እነዚህ ፋሺስት የትግሬ ወያኖች የተመረኮዙት የሸንበቆ ምርኩዝ እስከሚሰበር የተቀመጡበት የንጠፋፋ ዙፋን እስከሚንኮታኮት በአንድነት ቆመን ከመታገል ውጭ ሌላ አማራጭ የለንም። ወያኔ ትግሬዎች በግልጽ ባፋቸውም በጽሁፍም በአማራ ጠላት ነን ብለው ነግረውናል፣ በተግባርም እያሳዩን ነው። እነሱ ባይነግሩንም ታሪክ በሚገባ ስለ እነዚህ ሰዎች ነግሮናል፣ አስተምሮናል። ነገር ግን ያንን ወደ ጎን ትተን ጀግኖቻችንን እያስበላን በአንድ አጃቢና እያጀብንና እያሞካሸን ከባዕዳን እጅ ነጻነት እንማጸናለን። ከዚህ የበለጠ ምን ውርደት አለ? የውድቀታችን ውድቀት የግንቦት ሰባት በቀቀን የሆነውን ታማኝ በየነን የአክሊሉ ሀብተወልድ አቻ አድርጎ ሽልማት የሚሰጥ ትውልድ ከመጀመሪያው በማኒፌስቶ አማራ ጠላት ነው ብሎ ያስቀመጡትን አረጋዊ በርሄና ግዴ ሰራቂ የሆንን የነጻነት ታጋይ አድርጎ አቅፎ የሚሄድ ትውልድ ለኢትዮጵያና ለአማራ ጥፋት ዋና መሀንዲስ የነበረውን ነብሰ ገዳውን ስዬ አብርሃን ያላንተ ዲሞክራሲ አይታሰብም ብሎ በአንገቱ ላይ አበባ የሚያጠልቅ ትውልድ ትናንት የወያኔ ቱባ ካድሬ ሆኖ ሲገድል ሲያስገድል የነበረ ወያኔ አላምጦ ሲወረውረው ጥቅሙ ሲቋረጥ ዘሎ የወጣውን የምናውቀውን እንጂ የማናውቀውን ሚስጥር ሊነግረን ፈቃደኛ ያልሆነውን ኤርምያስ ለገሰን አንተ የሌለህበት መድረክ አይደምቅም ብሎ ሹሩሩ የሚል ትውልድ የኦነግ ጭንጋፍ የሆነውንና የክርስቲያን አንገት በሜንጫቆ እንቆርጣለን የሚለውን ልበ ጥቁሩን ጆሃር መሐመድን የፖለቲካ ተንታኝ እያለ የሚያጠብጥ ትውልድ ከእውነትና ከታሪክ ተጋይቶ በጸሎትም በጸበልም በማይፈወስ በሽታ የሚደግፈውንም የማይደግፈውንም መለየት ተስኖት መነሻና መድረሻው የት እንደሆነ በውል እንኳ ሳያውቅ የማንም መጫወቻ ሆኖ በአንዳው አንዳርጋቸው ጽጌን እንኳ ማንደላ እስከ ማለት የደረሰበትንና አርቆ የማሰብ ችሎታውን ምን ያህል እንደተሰለበ የባለሙያን ሳይንሳዊ ምርምር ጥናት የሚሻው ይመስለኛል። ለኪሳራ የጣፈው ቢነግድ አይተርፈው ሆንና መደማመጥ ተስኖን የሚኒልክ ልጆች የበላይ ዘለቀና የአጼ ቴዎድሮስ ዘሮች መሆናችንን ዘንግተን የተግባር ሰው እንዳንሆን በማያስማማ ወይም አንድ በማያደርግ የአክሱምና የአድዋ አፍዛ ደንግዝ ድግምት ደንዝዘን ለዘላለማዊ ባርነት ተመቻይተን በሶት ደርዳሪ ብቻ ሆነን የቀጣፊ መጫወቻ ሆነናል። እነዚህ ስብዕናቸውን የዘነጉ ሰው መሳይ አውሬ ወያኔ ትግሬዎች ተወልዶ ያደረውን ሞቶ የዋለውን አማራ ስራያ ብለው ሲደምሩ ሲቀንሱ ከላይ ከታይ ሲፈትሹ ነው የሚውሉት የሚያድሩት። እንዳሰቡት አልሆነላቸው አልሳካላቸው አለ እንጂ አማራ የተባለ ህዝብ እንደ ቁንጫ መርዝረው ይተው በአንድ ቀን ቢጨርሱት በውስጣቸው ከሚፈጥርባቸው እርካታና ደስታ ከሚሰጣቸው ከሚሰማቸው ልባዊ ደስታና ከሚያገኙት የአይምሮ ረፍትና መረጋጋት የተነሳ የከርከሮ እንቅልፍ ነበር እያንኮራፉ የሚተኙት። ታዲያ ይሄ ሁሉ የመከራና የጥፋት አዝመራ ተዘርቶ የሚበቅልባት ሀገራችን ልጅና እንግዴ ልጅ አፈራይ ስለሆነ ይህንን የወያኔ ነውርና የግንቦት ሰባትን ጸያፍ ተግባር በግልጽና በአቅ ስንናገር የሚተናነቃቸው ላለመስማት ጆሯቸውን በጥጥ የሚመርጉ ፊታቸውን የሚያዞሩ እንዳሉ ይገባናል። እነዚህ ደግሞ የሚሄዱበት አቅጣጫ የጠፋቸው የህሊና ሚዛናቸው የተዛባ ውሸት የሚያረካቸው እውነት የሚያጠራቸው በመሆናቸው ለእኔ አይደንቀኝም፣ አይገርመኝም። እኔ እንዳውም ውስጤን የሚሸረሸው እነዚህ ወገኖቻችን እስከ መቼ ነው እናቴን ያገባ ሁሉም አባቴ ነው በሚል መርህ ያሉ ባልታቀራሪ ጨላጭ ሆኖ የሚኖሩት የሚለው ነው። ያም ቢሆን መልስ የማይገኝለት ነውና ትግሉም በኢትዮጵያዊነትና በጸረ ኢትዮጵያዊነት መካከል የሚደረግ ትንቅንቅ በመሆኑ የዘር ድርጅቶችን በጫንቀው እንኮኮ ብሎ በሻቢያ ማድቤት የሚርመጠበጠው የግንቦት ሰባት የፖለቲካ ውሃ ቀዳ ውሃ መልስ ጸያ ተግባርና እንቅስቃሴ ከመቃወም እንዲሁም ትናንት አባቶቻችን አያቶቻችን የሀገራችንን ጥፋት አንፈቅድም ብሎ በአንድነትና በጽናት ታግለው የነጻነት ደሴት አድርገው ያስረከቡንን ሀገራችንን ለማጥፋት ለመበታተን የንጠፋፋ ፊሽካ የሚነፉት በጥላቻ ተጠምቀውና ከደደቢት የብልግና ኮሌጅ ተመርቀው የመጡ የትግሬ ወያኔ የበቀል ፖለቲከኞች የሆኑትን የባንዳ ልጆች እስከሚወገዱና ለፍርድ እስከሚቀርቡ ወገናዊነታችን ለኢትዮጵያና ለኢትዮጵያ ሕዝብ መሆኑ ከቆምንበት የእውነት ቦታ የሚገፋን የጨበጥነውን የአንድነት ገመድ የሚያስለቅቀን አንዳችን ምድራዊ ኃይል የለም። በመሆኑም ተዋግቶ የማያውቅ ሲታጠቅ ያነጋል እንደሚባለው በማደናገር በማምታታት በሜዳ ላይ ቀረርቶ አንተ የተባለው የግንቦት ሰባቱ መሪ በሀገር ቤት ኢትዮጵያን ሕዝብ ትግል አኮላሽቶ ከመጣ በኋላ በአሜሪካ አራና ማገር የሌለው ቂድ በቂድ አልባና በደንብ ተገላጦ ባልተቦካ ጭቃ ገነባሁት ያለው ግንቦት ሰባት ብሎ የሰየመው ጎጆ በጥላቻ ፖለቲካ ላይ የተመሰረተ በመሆኑ ጥቂት ወራት እንኳን እንደማያስተልል የተረጋገጠ ወዲያው እንደነበር ከመጀመሪያው ሁኔታውን በቅርበት እየተከታተልን ስናጋለጥ የነበርን ሰዎች አቅዶና አስቦ ሊያስከትል የነበረውን ጥፋት መቼም አንዘነጋውም። ታዲያ እንደገመትነው ሆኖ ብርሃኑ ነጋ ግንቦት ሰባትን አምጦ ወልዶ ለሌላው ውድቀትና ጥፋት ተመኝቶ ሲያወናጭፈው የነበረው የፕሮፓጋንዳ ድንጋይ ተመልሶ ራሱን ሲፈነክተው ማየታችን ሌላው ትዝታችን ብቻ ሳይሆን የትግላችን ውጤት ነው ብለን እናስባለን። የክፋትና የምቀኝነት አስቂኝ ሩጫ ራስን ጥሎና አዋርዶ በአጭር ያስቀራል ማለት ይሄ ነው። የግንቦት ሰባቱ መሪ ከኔ በላይ አዋቂ የለም በሚል ድንቁርና በማያባራ ለከት በሌለው ወሬና አሉባልታ ተጠምዶ በሐሰት መረጃ ለማደናበር ሌት ቀቀን ቢኳትንም የኢትዮጵያ የግንቦት ሰባቱን መሪ ማንነትና ክህደት ብሎም እውነት ወዳለችበት ዞር የማይል የተዛነፈ ፖለቲካ አራማች ሆኖ ራሱን ብቻ ወደፊት ለመግፋት የማይጎዝ መሆኑን ጠንቅቆ ስለኛው ከብርሃኑ ነጋ የሚጠብቀው ተስፋ የሚያገኘው ትሩፋትም የለምና የኢትዮጵያና የኢትዮጵያን ሕዝብ እመራለሁ አስተዳድራለሁ ማለት የሳተረ መጥላይ መቆም በመሆኑ ባያስበውና ባይመኘው ይመከራል። ቀደም ብዬ እንደገለጽኩት እስካሁንም ድረስ ለፈጸመው የሀገር ክህደት እንኳንስ በእግሩ ክንፍም አውጥቶ ቢበር ከተጠያቂነት አያመልጥም። በምንም መስፈርት ሻቢያ ለኢትዮጵያ ቅን አሳቢ በጎ አላሚ ሊሆን የማይችል ይልቁንስ በኢትዮጵያ የሚቀና የሚያብድ ለዚህ ምቀኝነቱና ብስጭቱ ማካካሻ ከኩዌት ከኳታር ከግብጽ ዶላር እየተቀበለ ተገንጣዮችና እንደ ግንቦት ሰባት አይነት የባዕዳን ቅጥረኞችን በማሰባሰብ ኢትዮጵያን ለማርማት ሌት ከቀን ሲራወጥ ሲያሴርና ሲያደባ ውሎ የሚያድር ቀንደኛና አይነተኛ ጠላቱ እንደሆነ የኢትዮጵያ ተጠንቅቆ ስለኛው ከኤርትራ በኩል የሚመጣ አየር ለጤናው እንደማይበጀውና እንደማይፈልግ ከወሰነ ዓመታትን አስቆጥሯል። ነገር ግን የባዕዳን ፍላጎትና ፈጻሚና አስፈጻሚ የሆኑት የግንቦት ሰባት መሪዎች የኢትዮጵያን ሕዝብ አቋምና ፍላጎት ወደ ጎን በመተው የሐሰት ወሬ እየቀላመዱ ሌላውን ተቀላቀለን ከማለት በፊት ረሃቡን፣ ድካሙን፣ የጋራ መውጣት መውረዱን፣ ሜዳ ማደሩን፣ መውደቅና መነሳቱን በተግባር የግንቦት ሰባት መሪዎች ጠመንጃ ተሸክመው ተኩሰው ማሳየት ሲገባቸው አስመራ ውስጥ ሆቴል ቁጭ ብሎ ወሬ ማውራትና ጦር ሜዳ መውረድ የሰማይና የምድር ያህል የተራራቁ እንደሆነ ጠንቅቀው እያወቁ ለድብቅ ዓላማቸውና ፍላጎታቸው መስፋኪያ ከየትም የሚሰበስቧቸው የዘር ድርጅቶችና ግለሰቦች እንዲተኩሱላቸው እንጂ እነሱ ጦር ሜዳ ግንባር ከመገኘት በልብ ድካም መሞትን የሚመርጡ እንደሆነ ድርጊታቸው ከቃላት በላይ ይገልጻል። ለዚህ ነው ብርሃኑ ነጋ ሲያሻው ጄኔቫ ሲፈልግ አሜሪካ እየተደበቀ የሚሽለከለከው። በዚህ ራስ ወዳድነት ወግና ወሬ በማሳመር በየአዳራሹ በኢትዮጵያዊነት ቆዳና ከለር የሚሰበስቡት ገንዘብ ተራ አለማኝነትና ጭበርባሪነት በመሆኑ ለራሳቸው ኑሮ ማካያጃ እንጂ ለማንም ለሌላም አይደለም። እንዲሁ ከይሉኝታም ከትዝትም ከሰውነትም ተራ ወጥተውና በውሸት ድሪቶ ተጀብደው ከሀገር ወደ ሀገር በአይሮፕላን እየተንሸራሸሩና እየተዝናኑ በአዳራሽ ውስጥ በማቅራራት ማፋጨት፣ ማውደልደልና ማናፋት የጀግንነት መለኪያ ሳይሆን በቅጥረኝነትና በተላላኪነት ስራ በባዶ ሜዳ ላይ እያሽካኩ ለሰሚው ለአድማጩ ግር የሚያሰኝ ባዶ ፕሮፓጋንዳ ከመሆን የዘለለ ውሃ የሚቋጥር ጉዳይ ሳይሆን እየዘባረቁና እየሸረከቱ የግል መኖሪያቸውን ለመሰብሰብ በገዘፈና መሬት በለቀቀ ውሸት ዲያስፖራውን ሲጨፍሩበት፣ ዳንኪራ ሲረግጡበት ምን ሰራችሁ ሳይባሉ ከነቅጥፈታቸው አሁን አሉበት ደርሰዋል። አታላይ ለጊዜው ያመልጣል በኋላ ይሰምጣል። ቢሆንም የግንቦት ሰባት ቅጥፈት ማጭበርበርና ደረቅ ውሸት ጽዋው ጢም ብሎ ሞልቶ የፈሰሰ በመሆኑ ይህንን የትግል ነፍሰ ገዳይ እንቅስቃሴ በጥልቀት በመፈተሽና በመምከር ከፖለቲካው ማግለል ማራቅ፣ ድጋፍም እገዛ ማንሳት ከሁሉም ኢትዮጵያዊ ይጠበቃል። የልዩነት ቤንዚን ለጋሽ ሆነው ኢትዮጵያውን በመከፋፈል የወያኔን የግፍ አገዛዝ ከነወንጀሉ ለማስከተል የተላኩበትን አደራና ተልእኮ እየሰሩ የሚገኙ ግንቦት ሰባቶች ባርነትን የለመደ በህልሙ ድንጋይ ሲሸከም ያድራል እንዲሉ ሰሞኑን ከመቃብር አፈር ልተው ወጥተው ሰው ምን ይለናል ሳይሉ ያለምንም ሀፈት የሻዕቢያ መንግስት አጣቂኝና ቀራቀር አገብቷልና በፒቲሽን ፊርማ ደግፉን እንድረስለት የሚል ጥሪ ማቅረባቸው በግልጽ ለኢትዮጵያና ለኢትዮጵያዊነት ህዝብ ክፉ የሚመኙ ለጥፋቱም የቆሙ መሆናቸውን በግልጽ ማረጋገጣቸው ቀደም ብዬ እንደገለጹት የግንቦት ሰባትን ክሽፈትና ሞት ማረጋገጫ ነው። በሌላ በኩልም ለነጻነቱ በሚታገለው የኤርትራ ህዝብ ቁስል ላይ እንጨት የተነጠሩ የቁሙቶች ባንዳና ቅጥረኞች መሆናቸውን በማያጠራጥር ሁኔታ ውስጣዊና ድብቁ ማንነታቸው ፍንጥው ብሎ ተጋልጧል። ኢትዮጵያ በእንቢ ባይነትና በዘራፍ የተገነባች ሀገር መሆኗን የዘነጉ ወይም የካሉት የግንቦት ሰባት መሪዎች ለኢትዮጵያ የሚበጅ ነገር ለማምጣትና ለመስራት የመጡ እንዳልሆኑ ይልቁንስ ለነጻነት የሚደረገው ትግል ገብቶ እንዳይሄድ በመከላከል ኢትዮጵያውያኑን ለመከፋፈል፣ ለማደናገር፣ በአንድነት እንዳይቆም ለማድረግ ቅጥረኛ ሆነው የሚያገለግሉ እንደሆነ ከ1997 ዓ.ም ጀምረን ብንጮኸም ሰሚ አጥተን እንሆ ዛሬ እውነት ሲመጣ ውሸት ይሸሻልና በራሳቸው አንደበት ያለምንም መሸማቀቅ ለማን እንደቆሙና እንደሚሰሩ ግልጽ አድርገዋል። ኢትዮጵያዊነትን መቃብር አውርደው ኢትዮጵያውያንን ለገደለና ለፈጀ ነብሰ ገዳይና ዓለም ላወቀው አምባገነን ላይ የተጣለ ማዕቀብ እንቃወም ብለው የክህደት ወረቀት ማቅረባቸው ለሀገራችንም ለኢትዮጵያ ሕዝብም ስድብ ብቻ ሳይሆን ለውርደት በማመቻቸታቸው በታሪክ ተጠያቂዎች ናቸው። በተለይም ዲያስፖራውን ማሰብ የማይችል ፍጡር አድርገው ማየታቸውና ማሰባቸው ዲያስፖራውን እየዋዠቀ የሚኖር የባህር ላይ ኩበት አድርገውት ነውና በእውነት እላቸዋለሁ፣ በቅጥ አድርጎ ያሳምማል። የስልጣን ባለቤቱና ምንጩ የኢትዮጵያ ሕዝብ ሆኖ እያለ በትክክልም እያወቁ ነገር ግን ለአውሮፓ ህብረት ደጅጠኝና ተንበርካሽ ሆነን ለሻዕቢያ ተላላኪና ባሪያ ሆነን ስልጣን እናገኛለን ብለው አይምሯቸውን አሳምነው ባርነትን ከመረጡ ክብራቸውን ጥለው ውርደትን ካነገቡ ርምጥምጥና ድፍንፍን የግንቦት ሰባት ወኔ አልባ መሪዎች ቁም ነገር እናገኛለን ብላቸው መቼ እንደሚሞላ በማይታወቀው የግንቦት ሰባት የዘረፋ መስፈሪያ ለአመታት ገንዘባቸውን ስታጎርሱ፣ እጃቸውን በጭብጨባ ስታቆልጡ የኖራቸው የግንቦት ሰባት ደጋፊዎች በተደጋጋሚ ላደረሱባቸው የሞራል ውድቀት በማንም ሳይሆን ማዘን ያለባችሁ በራሳችሁ አለማመዛዘንና አርቆ ማሰብ አለማመዛዘንና አርቆ ማሰብ ብቻ በመሆኑ ምንጊዜም ልታፍሩ ይገባቸዋል። ወኔ ያልፈጠረበት ሰው እንኳን በጭብጨባና እሳት ላው ላይ ቢነድበት ፈጄ ብሎ ንቅንቅ አይልምና ቀደም ብዬ እንደተገለጽኩት የግንቦት ሰባት መሪዎች ጦርነት ቦታ ከመሄዱ ከተኙበት አልጋ ላይ በልብ ድካም መሞትን እንደሚመርጡ በድጋሚ ልታውቁ ይገባል። ውስብስብ ችግሮችን ለማወቅ አንጥሮ ለመረዳትም ቅንነትም ያስፈልጋልና ልብ ይስጣቸው። የሀገር ቤቱ ትግል ላይ ውሃ ቸልሰው የደጋፊዎቻቸውንም ስሜትና ሞራል ጨፍልቀው ለሻዕቢያ ጥብቅና እንቁም ያሉት ዝም ብለው ያለ ምክንያት ተነስተው አይደለም። ጸረ ወያኔ ትግሉ ሞቅና ጠበቅ እያለ ሲመጣ ቀድሞ ምጥና ውጋት የሚይዛቸው ከአዲ የግንቦት ሰባት መሪዎች የተለያየ ማቀዝቀዣና ማነታረኪያ ይዘው ብቅ በማለት በተደጋጋሚ ኢትዮጵያውያኑን እየከፋፈሉ ሲያነጣርቁ አሁን አሉበት ደርሰዋል። አሁንም ዲያስፖራው እንፈርም አንፈርም ብሎ ለሁለትና ለሶስት ተገምሶ እንዲነታረክና ቁም ነገር እንዳይሰራ ለማድረግ ቁም ብሎ ያመጡትና የባሪያና የቅጥረኝነት ትልኳቸው እንደሆነ ጤነኛ አእምሮ ያለው ሰው ግልጽ ነው። በጭንቀት መድረሻ አጥቶ የተደነጋገረ ስሜት ለዋጠው ለልጆቹ ቁራሽ ዳቦ የማግኛ ምንጩ ለተዘጋበት ቤቱ እየፈረሰ የዕለት ጉርስ ለተነፈገው በተወለደበት ሀገርና መንደር የሀዘን ድባብ ለነገሰበት የኢትዮጵያ ሕዝብ እንባውን ጨርሶ የደም እንባ እያነባላለው የአማራ የግፍ ጭፍጨፋ በሰብአዊነት እንደ ሰው እንኳ ባፋቸው ማንሳት የማይፈልጉ አንድም ቀን እንቃወም ፈርሙ ሳይሉ ዛሬ አይናቸውን በጨዋጥበው በሻዕቢያ ላይ ለወደቀ ማዕቀብ ለመቃወም ድጋፍ ፈርሙልን ማለታቸው ምንም ሊወጣለት የማይችል ጸረ ኢትዮጵያ ቅጥረኞችና ባንዳዎች እንጂ የእኛ ሰዎች እንዳልሆኑ አረጋግጠዋል። ሻዕቢያን እየደገፉ ወያኔን እቃወማለሁ ማለት የአይምሮ ቁምጥና በመሆኑ እነዚህ ጨርቃቸውን ያልቀደዱን ነገር ግን አይምሯቸው የተናወጠ የለባ ሽጉዶች ገና ከልጅነታቸው ጀምረው ቀደም ብዬ መግቢያ ላይ እንደገለጽኩት ተጣምመው የተፈጠሩ በልመና እድሜያቸውን የሚገፉ
የእናትን ባና እርግማን የተሸከሙ አላግጠው የሚኖሩ ፈጣጣ ሀፍረት የለሶች በከፈቱት የማደናገሪያና የዶሮ ሰውነከሰ ፕሮፓጋንዳ ማሰራጫ ማሽናቸው ሰዓት ሬዲዮ አማካኝነት በማዋሸት በማጭበርበር ያላደረጉትን ያልሰሩትን አደረግን በማለት ዘረፋን መደበኛ ስራ አድርገው በመያዛቸው በሻምፒዮንነት ቢያሸልም ኖሮ በእናት እርግማን ብዛት በአይምሯቸው የክደትና እርግማን ብዛት በአይምሯቸው የክደትና የቅጥፈት አረም የበቀለባቸው የግንቦት ሰባት መሪዎች ሪከርድ ሰብረው የዋንጫ ተሸላሚ ሆኑ እንደነበር ሳይታለም የተፈታ ቢሆንም ነገራቸው ሁሉ ፍየል ወዳ ከዝምዝም ወዲህ ነውና ባረጀና ባፈጀ የፖለቲካ ቁማር አይጥ እንደጠገበች ድመት በደጋፊዎቻቸው ላይ እየጨፈሩ የግንቦት ሰባት ቆሻሻና ፍሳሽ ማስወገጃ ቦይ አድርገዋቸው ማጃጃልና መዝረፍ ቢችሉም የቅጥፈት ተመልካችና ሸላሚ ካምፓኒ አላገኙም። ከነዚህ ሀፍረት ያልፈጠረባቸው ባንዳዎች ጋር የግንቦት ሰባትን ምንነት በውል ሳያላወቁ ለሀገሩም እንግዳ የሆኑ ፈቃድ የሌላቸው ወገኖቻችን ቢታዩና ቢያጅቡም የነሱ የሚገርም አይደለም። የሚገርመው ግን ግንቦት ሰባትን ከጅምሩ ጀምረው የሚያውቁት ፈቃድ ያላቸው ግን አይምሮ የሌላቸው ወገኖቻችን አራፋ እየደፈቁ ዳንኪራ ሲረግጡ ማየታችን ነው። ሀገር በእናት የምትመሰለው እናቱን የሚወድ ሀገሩን ስለማይጠላ ነው። የግንቦት ሰባት መሪዎች ግን እናታቸውን ሀገርና ወገንም የከዱ እርግማን የተሸካሚ መዘዘኛ በመሆናቸው ዛሬ ዓለም ካወገዘው አምባገነን ጋር መቆማቸው አባታቸውን ሳያውቁ አያታቸውን የሚናፍቁ ነውረኞችና የሰውራጅ በመሆናቸው ነው። በተራ ምቀኝነት በተንኮልና ተራ ባሉባልታና ወሬ የተጠመዱት የግንቦት ሰባት መሪዎች ከሀገርና ከወገን ፍቅር በላይ በራሳቸው ግላዊ ፍቅርና ራስ ወዳድነት የተጀበኑ ውዳጫ አስተሳሰብ የተጠናወታቸው የባዕዳን ጥገኞች በመወርነስም ራሳቸውን ከጣራይ በላይ ፎክሰው በኢትዮጵያዊነትም እየተሸለከለኩና እያወናበዱ በቅጥረኝነት የሚቋጥሩት ተቃዋሚ ሳይሆኑ የወያኔ የመረጃ ምንጭና ተቋማ ኮባይ ሆነው የሚያገለግሉ ከሃዲ ባንዳዎች በመሆናቸው ይዘውት ከመጡት ሐሞት ገዳይ የባንዳ ተልኳቸው ሁሉም በጥብቅ ሊረታቸው ሊዋግዛቸው የግድ ነው የምንለው አልሰሜ የናቱን ገዳይ አባዬ ይላል እንደሚባለው እንዳይሆን ነው። ክብራችሁን ጥላችሁ ታርደን እናዋርዳችሁ ብለው በታወረልናቸው ለሻቢያ ድጋፍ ስጡ ማለታቸው የቀጣሪ ጌታቸው ተዛዝ ብቻ ሳይሆን ኢትዮጵያን የበታተን የግንቦት ሰባት ማላማ በመሆኑ እነዚህ አመኔታ የማይጣልባቸው ኃላፊነትም የማይሰማቸው ባይምሮ ድቁማን የሆኑ የግንቦት ሰባት መሪዎች የደገሱልን መዘዝና ጠንክ የከፋ ጉዳት የሚያመጣብን በመሆኑ በደረሱበት ሀገርና ምድር ሀገር ወዳድ ኢትዮጵያው እየተከታተለ የባንዳ ተልኳቸውን በማክሸፍ ሀገራዊና ዜግነታዊ ኃላፊነቱን እንዲወጣ እያሳሰብ ኢትዮጵያዊው የሻቢያን ማዕቀብ በተመለከተ ፒቲሽን መፈረም አስፈላጊ ሆኖ ከተገኘ ኢትዮጵያውያኖች መፈረም ያለብን በሻቢያ ላይ የተጣለ ማዕቀብ እንዲቀጥልና ገና ያልተጣሉ ማዕቀቦችም ተጨምረው እንዲጣሉ ለማስደረግ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከዚህ ቀደምና በዚህ ሳምንት ውስጥ የሻቢያን መንግስት ወንጀለኛነት የሚገልጽ ያወጣውን ሪፖርት በመደገፍ ማዕቀቡ እንዲቀጥል ለማስደረግ ኢትዮጵያውያን አስቸኳይ እንቅስቃሴ በመጀመር የድጋፍ ፊርማ ተሰባስበው ለተባበሩት መንግስታት እንዲላክ ጥሪያችንን እናቀርባለን። ድል ለኢትዮጵያ፣ ሞት ለትግሬ ወያኔና ለቅጥረኛ ባንዳዎች።